በመቀለ ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይናስጥልን አድማጮቻችን፣ ይህ የምታዳምጡት በመቀለ ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም መጋብዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምራ።
Home Entertainment.
Hai ki malake
machake
hai ki malako
machako
Inda to le pe fitan na takata
ልኝ ውድ አድማጮቻችን እነሆ የኢትዮጵያ ድምጽ ሬዲዮ ጊዜውና ሰዓቱን ተብቆ የዛሬ የሁድ ፕሮግራሙንም ጀምሯል። በሙዚቃ የጀመርነውን ፕሮግራማችንን በመከተል በዛሬው ለት የምናቀርብላችሁ የተለያዩ ፕሮግራሞች ይኖራሉ። በቅድሚያ ከጥቂት ደቂቃዎች በኋላ እንብላ የተባለው የኢትዮጵያ ወጣት ሴቶች ልጆች ፕሮጀክትን በተመለከተ የፕሮጀክቱ አባል የሆነችውን እህታችንን ባየን ላይ በቀጥታ እናቀርባለን። ስለ ፕሮጀክቱ ያለውን ሁኔታ በአጠሪያን ባለ ሁኔታ ትገልጽልናለች። በመቀጠልም በዛሬ ሁለት ዶክተር አብይ አህመድ ስለ መስቀልና ስለ ኢሬቻ የተናገሩትን በቀጥታ ሁለቱንም መግለጫዎች እናነባላችሁና አድማጮች ያንን በተመርኩዞ ምን እንደተሰማቸው ምን እንደታያቸው ሐሳባቸውን እንዲገልጹ ለማድረግ እንሞክራለን። ዜናም ጊዜውን ጠብቆ 5 ሰዓት ላይ ይቀርባል። በመቀጠልም ደግሞ እንዲሁ የኢትዮጵያኖች ወዳጅ የሆነው አንደሽ አስተርበሪ ለፓርላማ ምርጫ ተወዳድሮ ነበር። አንዳንዶቻችን መመረጡን እናውቃለን፣ በአብዛኞቻችን ገና በኦፊሻል አልሰማንም። ይሄን በተመለከተና የስዊድንን ምርጫ በተመለከተ በምን አይነት ሁኔታ ላይ እንዳለ መንግስትስ ተመርጧል ወይ? ይሄን ሁሉ በተመለከተ ከአንደሽ ጋር ከዜና በኋላ ሰፋ ያለ ውይይት እናደርጋለን። ከዚያ ቀደም ባለ ግን በዛሬው ዕለት በመድኃኔዓለም ኦርቶዶክስ ቤተክርስቲያን ስብሰባ ይደረጋል። ያንን በተመለከተም ደግሞ የቴሌፎን መስመራችን ወደዛ በማዞር ከዜና በፊት ባለው ጊዜ ውስጥ አጥር ያለ ፕሮግራም ስለ ስብሰባው፣ ስለ ውይይቱ፣ ስለ ጉባኤው፣ ስለ ቤተ ክህነቱ ጉባኤ ውይይት ለማድረግ እንሞክራለን። እንግዲህ ውድ አድማጮቻችን መልካም ቆይታ ከኛ ጋር እንዲሆንላችሁ እየተመኘን በመሐከሉም እየደወላችሁ በ0819100 ሰሞኑን ባለፈው ሳምንት ጀምረነው ስለነበረው ስለ ኢትዮጵያ የፖለቲካ ሁኔታ የምትሰማችሁን ሐሳብ ለመግለጽ ሞክራችሁ በመስመር መያዝ ምክንያት ያልተሳካላችሁ ወዳጆቻችን እንዳላችሁ ተረድተናል። እናንተንም እድል እንሰጣለን። በተጨማሪም ደግሞ የእርዳታ ማሰባሰብ ሁኔታ ይፈጠርልን ያላችሁም ነበራችሁ። እናንተንም ማስተናገድ አልቻልንም ባለፈው ሳምንት ፕሮግራም በስልክ መያዝ ምክንያት። ዛሬም በተቻለ መጠን እንሞክራለን፣ ግን እንድትረዱልን የምንፈልገው ሁለት የስልክ መስመር ብቻ ነው ያለችን። ከዛ ውጪ በግል ሞባይል ላይ በሬዲዮ ጊዜ ማስተናገድ ስለማንችል ይቅርታ እየጠየቅን በ0819100 ደውሉ። በተቻለ መጠን ለማስተናገድ እንሞክራለን። ከጥቂት ደቂቃዎች በኋላ እንግዲህ ከእህታችን ጋራ ውይይታችንን እንጀምራለን። ወደ ቴክኒሽያን ወስዳቸዋለሁ። በሙዚቃ ወደ ውይይቱ እንገባለን። ሃሎ ተናስተልኝ።
ሃሎ
ይሰማሻል? ኦኬ። እንግዲህ አድማጮቻችን በመግቢያው እንዳልኳችሁ እንብላው የሚለውን የወጣት ኢትዮጵያን ሴቶች ፕሮጀክት በተመለከተ አንድ እህታችን ከኛ ጋር ትገኛለች። እስቲ እሷን ስሟን በማስተዋወቅ እንድንጀምር ጋብዛታለሁ። እስቲ እንግዲህ ለአድማጮቻችን ስምሽን፣ ማንነትሽና ስምሽን ብታስተዋውቂልን።
ስሜ ታማለች ይግዛው ይባላል። ከነብላ ፕሮጀክት ነው የምደውለው።
እሺ፣ ድምጽሽን ከፍ ብታደርጊልን።
እሺ እሺ።
ኦኬ ኦኬ። ማን ነበር ያልሽኝ? ታምራለች
ይግዛው።
ታምራለች ግዛው እንኳን ደና መጣሽ በኢትዮጵያ ድምጽ ሬዲዮ በስልክም ቢሆን ታምራለች ሰሞኑን ስለናንተ ስቶኮልም ውስጥ ንሽም ቢሆን ይወራል የንብላው ፕሮጀክት በኢትዮጵያ አዲስ አመትና በኢትዮጵያ ድምጽ ሬዲዮ 25ኛ አመት ባል ዝግጅት ላይም አጥር ያለ ገለጻ አርጋችሁ ነበር እስቲ ምናልባት በእነዚህ አጋጣሚዎች የናንተን መልእክት ላልሰሙት ወገኖቻችን አጥር አርገሽ ይሄ ንብላው ፕሮጀክት ምን እንደሆነ በድጋሚ ብትገልጪልን
Nibla Project, non-profiting organization, no? Inya, huletti shi afrazatin ba Europea kodatet, ikiopea hiden.
Ba huletti shi?
Ba huletti shi afrazatin.
Litti edu taasubal la chubal inno?
Aaw, wa Europea mehed inna... እናትና ልጆቹን የኔ ቤት እናትና ልጆቹን መርዳት እንፈልጋለን
እንዴት ነው የምትረዱት
ማለት ነው
እሺ እንዴት ነው የምትረዷቸው
እኛ ምን ረዳው ከሌላ ኦርጋናይዜሽን ጋር አብረን ሰርተን ነው ብር መጀመሪያ እንሰባስባለን ከዚህ ከዛም በኋላ ወደዛ ሄደን ቃዎች የሚያስፈልጓቸውን መግዛት እና ማስተማርም እንፈልጋለን
እነማን ናችሁ እናንተ
እኛ 11 ሴቶች ነን የኢንብላን እንትን
ያቋቋማችሁ
የምናቋቁመው ግን ሌላ መድለሞችም አሉ እና ኢቨንት አለን
ኦኬ ኦኬ ስራስኪያጁ ወይንም ደሞ ስቲረል ሰው 11 ናችሁ
አይ 21
ኦኬ ምን አይነት ልጆች እዚህ ተወለዳችሁ ህድሚያችሁ በ15 በ17 እንዴት ነው እሱን ትንሽ ገለጥ ብታረጋግልን
ከ15 እስከ 23 እና 2 ነን
ኦኬ
ሁላቸውም ከዚህ ነው የተወለዱት እኔ ግን ኢትዮጵያ ነው የተወለድኩኝ
ኦኬ
እና
ቀጥይ
ከዚያ እኔ የተወለድኩበት ቦታ እንደዚህ በጣም ጥሩ ቦታ ስላላደለ እኔም ለመርዳት ፈልጌ አብሬ ገባሁኝ እና ስለዚህ ነው አሁን ብር ለመሰብሰብ የምንሞክረው
ኦኬ በጣም ቆንጆ ሀሳብ ነው እዚህ መጣችሁ አንቺም ሌሎቹም እዚህ የተወለዱትም አረሳችሁም ማለት ነው ወገኖቻችሁን አረሳችሁም ወገኖቻችሁን አረሳችሁም ማለት ነው
እኛ ሁሉንም ስለ አለነ እኛ ለሌላዎች ሰዎች ለሌላቸው ለመስጠት ስለምንፈልግ
ኦኬ
ስለዚህ ነው እኛ የምንሞክረው
የተቀደሰ አላማ ነው ወርቅ የሆነ ማለፍ ያላማ ነው ያለው ለለለው ለራሱ ወገን መርዳት ትልቅ ነገር ነው እንዴት ነው አሁን ዝግጅት የምታረጉትና ገንዘብ የምታሰባስቡት እስቲ ስለሱ አጠር አድርገሽ ንገሪኝ
ወደሁን ያሰብነው የሆነ ጋላ አለ እንግዲህ ኢቨንት
ኦኬ
የሚቀጥለው ሳምንት ወር እንትን 17ኛው ኦክቶበር
እሁድ ማለት ነው የዛሬ ሳምንት እሁድ ማለት ነው
አዎ የዛሬ ሳምንት እሁድ 7ኛው ኦክቶበር ጋላ አለ
ኦኬ
እና እኛ እናንተን አብራችሁ እንድትፈራንም ታረጉ እንፈልጋለን
ኦኬ በምን አይነት ሁኔታ ነው እንድንመጣ የምትፈልጉት አንዳንድ ሚስተሮች ያጫውተውኝ ነበር ሚስተርም አይመስለኝም ግን እስቲ እንደው በሰፊው ንገሪን
አለ ምግብ አለ እና ደሞ ሌላዎችም ነገሮች አሉ እዛ መታችሁ ማለት አለባችሁ
ኦኬ ሚስትሩ በግልጽ አይወጣም ማለት ነው ሌላ የሰማሁት ይሄ ጋላ ላይ ጋላ ነው የምትሉት የትልቁ ይሄ የፊልም አክተሮች የምናምን የሙዚቀኞች ምናምን የሚያዘጋጁ ዝግጅት ይመስላል ቀይ ምንጣፍ ተነጥፎ አለባበስ ምናምን ብላችኋል እስቲ ስለሱ ንገሪኝ
አዎ እንደሰማው እና በጣም በነጣችሁ መምጣት አለባችሁ
ጉድፈላ
ምናምን ለባብሳችሁ እና ደግሞ ምግብ አለ
እሺ እሺ
ጥሩ ምግብ አለ
ኦኬ ግን ቆይ ግን ልብስ ለባብሳችሁ አልሽ ሰው ራቁቱን አይመጣም ምን ለማለት ነው ልብስ ለባብሳችሁ ስትይ
ማለት ዘንጣችሁ መብጣት ልብስማ ሁሉም አይነት ልብስ አለ፣ ግን የሬድ ካርፔት ልብስ አይነቶች መልበስ አለባችሁ።
እስቲ እሱን ብትገልጪልን፣ ምንድን ነው የሬድ ካርፔት ወይንም የቀይ ምንጣፍ ላይ የሚለበስ ልብስ ምንድን ነው?
ያፈለጋችሁትን እንደዚህ በጣም ደስ የሚል ፋንሲ ልብሶች ማለት ነው።
ሱፍ ምናምን ክራባት ምናምን ማለትች ነው?
ሱፍ
ልብስ፣ ሙሉ ልብስ፣ ሙሉ ልብስ። አሀ
እንደሱ አይነት ለወንዶቹ ወይም ሴቶችም ከፈለጉ እና ደግሞ ሴቶች ቀሚስ ምናምን።
ኦኬ ቀሚስ ምናምን ይሁን። ለምንድን ነው ግን ይሄን የመረጣችሁበት ምክንያት? ብዙ ጊዜ ኢትዮጵያውያኖች ቀለል ያለ ልብስ ለብሰው የሀገራቸው ባህል ካልሆነ በስተቀር ሌላ ቀለል ያለ ልብስ ለብሰው ነው የሚወጡት። እናንተ በጋዋላ ደረጃ ያደረጋችሁበት ምክንያት ምንድን ነው?
አዲስ ነገር ለመሞከር ነው። ኦኬ ሌላ ነገሮች እንድትሞክሩ ብለን ይሄን አይዲያ አደረግነው።
በጣም ቆንጆ ሐሳብ ነው። እንደኔ አይነቱ ደግሞ አጫጭር ሰዎች ክራባት ማንወዳለን። ክራባት ባናረግ ይቻላል?
አይ እንደፈለክ።
እሺ እሺ። ኦኬ እንግዲህ ምንድነው የምትጠብቁት ከዚህ ዝግጅት ላይ? ከኢትዮጵያዊ ምን ይመጣል ብላችሁ ጠብቃችሁ? ብዙ ሆኖ ይመጣል?
አው እናንተ እዛ ሆናችሁ የኛን አሳባችን እንድትካፈሉና እና እንድትረዱን ነው ይሄን ያደረግነው።
እሺ በጣም ቆንጆ። እናንተስ እንዴት ነው የምትለብሱት? እንዴት ነው እንግዳውን የምትቀበሉት? እኛን የጋላ ልብስ ለብሳችሁ ነው አላችሁን? እናንተስ?
እኛም ጥሩ ጥሩ ልብስ ለብሰን ነው የምንቀበላችሁ።
ኦኬ
ካልሰራነ አንዳንዳችን ይሰራሉ ልጆች ምናምን።
ኦኬ
መቀበል።
ኦኬ
ምግብም እንትን
ኦኬ
ሰርቭ ማድረግ አለ።
እኔ የምለው ልጆች ያላቸው ቢመጡስ? ልጆች እንትን ትንንሽ ልጆች ያሏቸው እንዴት ያደርጋሉ?
አይ እኛ እንትን እንጫወታለን አብረን።
ያ የልጆች ፕሮግራም ለልጆች ጊዜ ያላችሁ ማለት ነው? ልጆቹ ለብቻቸው የምጠብቁበት? እሺ በጣም ቆንጆ እናመሰግናለን። እሺ መምጣት ለማይችሉትስ በዛን ቀን መምጣት የማይችሉ ለመርዳት የሚፈልጉ ምን ያርጉላችሁ?
ካልቻላችሁ እኛ ዌብሳይት ላይ ኮንታክት ማድረግ ትችላላችሁ። ፌስቡክ አለን፣ ዩቲዩብ አለን።
ኦኬ
ኢሜይልም አለን ሁሉም ቦታ።
ኦኬ
እንብላ ፕሮጀክት ነው።
ኦኬ
ካልበለዛ ደግሞ ከፈለጋችሁ በዛ ቀን መምጣት ካልቻላችሁ
ቲኬቱን መግዛት ይችላሉ አይደል?
ለኤቨንቱ ደግሞ መርዳት ከቻላችሁ በጣም ደስ ይለናል።
ኦኬ ኦኬ
ሰዓቱ ደግሞ 17 ጀምሮ 22 ይጨርሳል ጋላ።
ኦኬ ቦታው የት ነው?
ቦታው ደግሞ ሱፕቶፒያ ነው።
ሱፕቶፒያ ኦልቢ ነው አይደል?
ሱፕቶፒያ
ኦልቢ የሚገኘው ሱፕቶፒያ።
አዎ ቢሌት ደግሞ ቲኬት ደግሞ አንዳችን ካገኛችሁም መግዛት ትችላላችሁ። ካለበለዚያ በሶሻል ሚዲያ ወይም ከዛው መታችሁ ከበሩ ላይ መግዛት ትችላላችሁ።
በጣም ጥሩ። እጅግ በጣም እናመሰግናለን። መልካም እድል እንመኝላችኋለን። የኢትዮጵያ ድምጽ ሬዲዮ በእውነቱ ይሄን የተቀደሰ አላማችሁን ይደግፋል፣ እንዲሳካላችሁም የተቻለውን ትብብር ያደርጋል። መልካም እድል እንመኛለን። እንገናኛለን እዛው።
እሺ ኦልራይት።
እሺ ሰላም አሉ። ቻው።
Yeah.
ከዚህ በመቀጠል ደግሞ ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር ለመስቀልን ምክንያት አድርገው ያደረጉትን ለመላው የክርስትና እምነት ተከታዮች ንግግር እናሰማቸዋለን። ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን። ለዘመናት ተቀብሮ የኖረው የኢየሱስ ክርስቶስ መስቀል ከተጫነው ተራራ ከተደበቀበት ስውር ስፍራና በክፋት ከተተወበት ምሽግ ጎራ ይወጣ ዘንድ በአማናዊ ደመራ ሰማያዊ ምልክት የታየበትን ቀን ለምናከብርበት ለዚህ በዓል ለመላ የክርስትና እምነት ተከታዮች ወገኖቼ እንኳን አደረሳችሁ መልእክት ለማስተላለፍ በመቻሌ የተሰማኝን ልባዊ ደስታ ስገልጽ ከተለየ አክብሮትና ፍቅር ጋር ነው። ይህ ታላቅ እና ግሩም በዓል በዓልነቱ የክርስቲያን ወገኖቻችን ቢሆንም ቅሉ ክብሩ እና ሀብትነቱ ግን የመላ ኢትዮጵያን ጸጋ ነው። በዓለ መስቀል ከሃይማኖታዊ አስተምህሮቱ እና ከመንፈሳዊ እውነትነቱን ባሻገር የሚያስተምረንና በእውል እንድናስተውል የሚያስገድደን ሌላም ቁም ነገር አለው። እውነት የቱንም ያህል ዘመን በምንም ያህል ውሸትና ቅጥፈት ተንኮልና ሴራ በየትኛውም ስልጣን እና ክፋት ብትሸፈንም በዘላቂነት ልትቀበር እንደማትችል አይነተኛ ማሳያ ነው። ለጥቂት ጊዜ ፀሐይን እንደሚሸፍን እንደመና እውነትን ለተወሰነ ጊዜ መከለል ውሸትንም እውነት ማስመሰል ይቻል ይሆናል። በመጨረሻ ግን እውነት እንደምታሸንፍና ከተቀበረችበትም ወጣ ቀባሪዎቿን እንደምታሳፍር ለማስረዳት የክርስቶስ መስቀል ታሪክ ግሩም ማስረጃ ነው። ይህንን የከበራ ስርዓት የሰሩልን ቀደምት አበውና እመውም እምር በሆነው የባዓል ስርዓታችን የመስቀሉን አስተርእዮ ሁለንተናዊ መልክ በቀጥታ የተረኩልን እና በጥበብም ያቆዩልን ቢሆንም በተራዛሚው ግን የማይታወቅ የተሰወረ የማይገለጥ የተከደነ ነገር ለዘላለም ሊኖር ያለመቻሉን መንፈሳዊና ሰዋዊ እውነት በድንቅ የባዓል ክዋኔ ሂደት አቆይተውልናል። በዚህም ፍጹም አስገራሚ የከበራ ስርዓት ውስጥም ለእውነት ብቻ እንድንቆም ለጊዜያዊ ጥቅም ስንል እውነትን እንዳንቀብር ስልጣን አለን ብለን ብንናገር እንሰማለን ጊዜው የኛ ነው ወዘተ በሚል ቀባሪና አደናጋሪ እተያይ እውነትን ብንቀብራት እንኳን እውነት ግን ያው እውነት ናትና ጊዜዋን ተጠብቃ እንደምትወጣ ብቻ ሳይሆን በተለየ ክብር እና በድንቅ የመገለጥ ሚስጥር ቅርታ እንደምትነሳ እንድናስብ የሚያደርገንን ይሄንን ታሪክ በመሳጭ የከበራ ጥበብ አደርጅተው እዚህ አድርሰውልናል። ዛሬ ከምንም ነገር በላይ ለእውነት የምንቆምበት ጊዜ ላይ ነን። በዙሪያችን ብዙ የተሳሳቱ መረጃዎች፣ ስም ማጥፋቶች፣ የሐሰት ወሬዎች፣ አሳሳች አሉባልታዎችና በስሜት የሚነዱ ማስመሰሎች በገፍ አሉ። እነዚህ ሁሉ ጊዜያዊ ግርግሮች ለጊዜያዊ መሸንገል እንጂ ለዘላቂ ድል መስራት ሊሆኑ እንደማይችሉ የመስቀሉ ታሪክ ሁነኛ ምሳሌ ነው። ምንም ያህል ቢያብረቀርቁ በፍጹም ወርቅ እንዳልሆኑ መገንዘብ እና እውነተኛው ወርቅ ግን ጊዜውን ጠብቆ እንደሚወጣ ከመስቀሉ ታሪክ እንማርዘን ይገባናል። እኛ ከጸናን ካልተከፋፈልን መድረሻችንን ካወቅን ከበደል ሳይሆን ከፍትህ ካበርን እና ለሐሰተኞች ጆሮ ልቦናችንን ከነፈግን እውነት በትቀበር እንኳን እንደ ታላቁ መስቀል ሁሉ በዚህ ቢዘገይም ነጻ እናወጣታለን። ነጻ ማውጣታችን ብቻ ሳይሆን ሰማያዊ ሰማያት ድርሶ የመገኛ አቅጣጫ በስራት ይዞ የተመለሰ ጭስ እንዳስገኘው ደመራ በአለም ፊት እናበራታለን እናደምቃታለን። ይህ በዓል የደበራ በዓል ነው የመደመር በዓል ነው ልንለው ምን ይችላልን። እያንዳንዱ እንጨት ተደምሮ ችቦ ይሰራል። እያንዳንዱ እንጨት ባንድ ሆኖ በታላቁ ደመራ ህልሙ ህልው መሆን ውስጥ የራሱን ድርሻ ይወጣል። እየተጨፈለቀ ሳይሆን ህብር በራሱ ብርሃን እየደመቀ እየተዋጠ ሳይሆን የራሱን ብርሃን እየሰጠ እየተጠፋፋ ሳይሆን አንዱ ባንዱ ውስጥ እየሰፋ እየተደመረ እየተጨመረ ታላቁን ደመራ በክብር ይደምራል። ደመራ እንዲሆን እያንዳንዱ እንጨት እያንዳንዱ ችቦ አንድ ላይ ሆኖ ለአንድ ዓላማ በጥበብ በውበትና ባንድነት መቆም አለበት። አንድ ሆኖ ተደምሮ እንዲቆምም አንዱ ከሌላው መያያዙ ግዴታ እንጂ ሲሻ ብቻ የሚሆን ውዴታ አይደለም። መያያዝ ህብር መፍጠር አብሮ መቆምና አብሮ ማብራት ለደመራ ባህሪው ሳይሆን ተፈጥሮ ነው። እኛም እንዲያነን ደመራነት ነው የሚያምርብን መደመራችን ነው የሚያበረታ የሚያቆመን የሚያበራን የሚያደምቀንና የሚያሞቀን። የሺፍልጥ ማሰሪያው ልጥ እንደሚባለው እንጨቶቹ በልጥ እንደተያዙ እንደ ችቦ ሆነው ጸንተው ይቆማሉ። ይህ ማያያዣ ልጥ ህጋችን፣ ስርዓታችን፣ እሴቶቻችን፣ ለውጥ ፈላጊነታችን፣ መፈቃቀዳችንና መተባበራችን ናቸው። ለየብቻ እንወድቃለን በጋራ እንቆማለን ብለን ተደምረን አብረን መቆማለብን። ችቦዎቹ ብቻቸውን ደመራን አይመሰርቱም። አንድ ላይ ሆኖ ባንድ ዋልታ ዙሪያ መቆማለባቸው። ይህ ዋልታ ኢትዮጵያዊነታችን ነው። ሁላችንም የምንቆምበትና የምንቆምበትና የምንቆምለት ሀገራዊ እሴታና ማንነት ሀገራዊ አንድነትና ሀገራዊ መንግስት አለን። ያንን ለመፍጠር ነው ሁላችንም አንድ ላይ ተደምረን የምንቆመው። ሀገራችን ደመራናት። ሁላችንም አንድ ላይ ተደምረን የምንቆምላትና የምንቆምባት ለአንድ ሀገራዊ ዓላማ የምንሰለፍባት። በየሰፈራችሁና በየአካባቢያችሁ ደመራውን ስትመለከቱ ሀገራችሁን አስቡ። ራሳችሁንም ከችቦዎች ውስጥ ፈልጉ። ችቦው እንዲቆም ደመራውም እንዲጸና እኔ ምን አድርጌያለሁ ብላችሁም አስቡ። ላፍታም ራሳችሁን ጠይቁ። በባህላችን ከመስቀል ወዲያ ክረምት ራብና ችጋር የለም ይባላል። ክረምት የሚያመጣው ፈተና ከደመራ በኋላ ያልፋል ተብሎ ይታመናል። እኛ መከራን፣ ችጋርን፣ ጦርነትን፣ ግጭትን በበቂ ሁኔታ ቀምሰናቸዋል። አይናፍቁንም፣ አንመኛቸውም። አሁን እኛ ኢትዮጵያውያን እንደ ደመራ ሁሉ አንድ ሆነን ተደምረናልና ከዚህ በኋላ እነዚያ የእንባ ሰበቦቻችን አይቀጥሉም፣ እንዲቀጥሉም አንፈቅድም። አልሞት ባይ ተጋዳይ ሆኖ ሊፍጨረጨሩ ይችላሉ። ይህም ከመስቀል በኋላ እንደሚመጣ ዝናብ ነው። ዝናቡም እያለቀ ችግሩም እየነጠፈ ይሄዳል እንጂ እድሜ አይኖራቸውም። ይህ ነው እውን እንዲሆን ግን ደመራውን በምንለኩስበት ቅጽበት እንደ ሀገር እንደመር እንደመር ዘንድ ሁላችንም የበኩላችንን ለማድረግ ቃል ኪዳናችን እንጽና እንጸና ዘንድ በፍጹም ትትናና አክብሮት ጥሬን አቀርባለሁ። መስቀል ያዲሱ እህል እሸት የሚበላበት ጊዜ ነው። ይህም ለአርሶ አደሩ ተስፋ ነው። እናም አርሶ አደሩ ይህንን ተስፋውን ማማሰርቶ ካውሬ ይጠብቀዋል። እኛም የዴሞክራሲን፣ የፍቅርን፣ ይቅርታን፣ የመደመርና የለውጥን ተስፋ እየቀመስን ነውና ይህንን ተስፋችንን የአንድነት ማማሰርተን ካውሬዎች ካጥፊዎች ልንጠብቅ ይገባናል። እንደ ደመራው ተደምረን እንድናበራና ጨለማውን እንድንገፈው ጥሬን ያቀርብ በድጋሚ መልካም መስቀል በዓል የመስቀል በዓል እንዲሆንልን ከልብ እመኛለሁ። መልካም በዓል። ኢትዮጵያ በልጆቿ ጥረት ታፍራ ተከብራና በልጽጋ ለዘላለም ትኑር። ፈጣሪ ኢትዮጵያንና ህዝቦቿን አብዝቶ ይባርክ። አመሰግናለሁ።
Let's go.
አርማቶቻችን ከዚህ በመከተል ደግሞ በመግቢያው ፕሮግራማችን ነገለጽንላችሁ በትናንትናው ዕለት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በመድኃኔዓለም ቤተክርስቲያን የጉባኤ ተደርጎ ነበር። የአውሮፓ አመታዊ ጉባኤ ነው ካልሳሳት መስተከር። ከኔ ጋር አሁን ቀሲስ ተስፋዬ ይገኛሉ። ቀሲስ ተስፋዬ እስቲ ስለ ትናንትናው ጉባኤ ለአርማቶቻችን ቢነግሩልን።
ሽቀናይ ሰለና ፋመድ ስለ ተጋበዝኩ በቅድስት ቤተክርስቲያናችን ስም ከፍ ያለ ምስጋና እናቀርባለሁ። በመቀጠልም ለመላው ኢትዮጵያ ኦርቶዶክስ ተዋህዶ ክርስቲያን እምነት ተከታዮችና ለመላው ኢትዮጵያውያን እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እላለሁ። ትናንትና የነበረው ጉባኤ ካሁን በፊት እንደሚደረገው በየአመቱ በአውሮፓና የአፍሪካ ህብረት ስብከት ስብሰባ ነበር። የኢትዮጵያ አብያተ ክርስቲያናቱ የሰበካ ጉባኤ አባላትና ተወካዮችና አስተዳዳሪዎች የሚገኙበት ስብሰባ ነበር። በየአመቱ አንድ ጊዜ እናደርጋለን። የአመታዊ የሥራ ሪፖርትና የሥራ እቅድ ይወጣል። የትናንትናው ግን እጅግ በጣም ለየት የሚያደርገው ካሁን በፊት እናደርገው የነበረው ስብሰባ በውጩ ሲኖዶስ ይባል በነበረው አስተዳደር ስር የነበሩ በብፁዕ አባታችን አቡነ ኤልያስ የሚመሩ አብያተ ክርስቲያናት ነበሩ። ትናንት ግን በተፈጠረው የቤተ ክርስቲያናችን አንድነት ምክንያት በውጩ ሲኖዶስም በአገር ውስጥ ይባል በነበረው ሲኖዶስም እንደዚሁም ገለልተኛ የነበሩ አብያተ ክርስቲያናት በሙሉ በአውሮፓና አፍሪካ የነበሩ አብያተ ክርስቲያናት ተወካዮች የነበሩበት ጠቅላላና ልዩ የሆነ ስብሰባ ነበር።
ምንድነው የደረሳችሁበት? መቼም ለቁም ነገር ቤተክርስቲያናችን እንደምትደርሱል ጊዜ የማይታወቀ ነው። ግን የትናንትናው ለየት የሚያደርገው እርሶ እንዳሉት የሁሉም ገለልተኛ የነበረው በአገር ቤቱ መራሉ የሚለውም በውጭም የሚመራውም ባንድ ላይ ሆናችሁ ያደረጋችሁ ስለሆነ ለየት እንደ እርሶ እንዳሉት ለየት ያለ ነውና ምንድነው የደረሳችሁበት? ቤተክህነትስ አሁን ምን ትላለች? ለህዝቧ፣ ለመመናኑ፣ ለኢትዮጵያ ህዝብ በሙሉ ምን አይነት መልእክት ነው የምታስተላልፈው? የሰላም ያንድነት በተመለከተ
እንደሚታወቀው እንግዲህ ከቅርብ ጊዜ ወዲህ በሀገራችን ልዩ የሆነ በእውነቱ ሰው የሰራው ሳይሆን መለኮታዊ ለውጥ የሚባል መለኮታዊ ከእግዚአብሔር የመጣ ለውጥ ነው ብለን የምናምንበት ከፍተኛ የብርሃን ብርሃናዊ የሆነ ለውጥ ይታያል። ቤተክርስቲያናችን ያንን ለውጥ በመትደግፍ በተለይ የኢትዮጵያ ኦርቶዶክስ ተዋህዶ ክርስቲያን ደግሞ እጅግ በጣም ጉልህ የሆነውን የዚህን የለውጡ ተካፋይ ነች። ይህም ምንድነው ለ27 እና 26 አመታት ተከፍላ የነበረችው ቤተክርስቲያን በስደት የነበሩ ከቅዱስ ፓትርያርኩ ጀምሮ ብፁዓን ሊቃነ ጳጳሳትም ወደ ሀገራቸው ገብተው ቤተክርስቲያኗ አንድ የሆነችበት ዘመን ነው። ይህንን በታላቅ አንክሮ ነው ጉባኤ የተመለከተው። ከዚህ በመነሳት ባለፈው በሴፕቴምበር 26 ያከበርነውን የቅዱስ መስቀል አመታዊ በዓልም ከቀደም ሲል ከነበረው በተለየ መልኩ በስዊድን በስቶክሆልም አካባቢ የሚገኙ አብያተ ክርስቲያናት በሙሉ በዚህ በመንበረ ጵጵስናው የደብረ ሰላም መድኃኔዓለም ቤተክርስቲያን ተሰባስበው በሚገባ በደማቅ ሁኔታ አክብረዋል። ይህ በጎ ጅምር ነውና በበጎነቱ እንመለከተዋለን። ወደፊትም ደግሞ ከዚህ ጊዜ ጀምሮ ምናልባት ካሁን በፊት የነበሩት የሀገር ስብከት አስተዳደሮች የፊታችን ጥቅምት ጀምሮ የሚደረገው አጠቃላይ በቅዱስ ሲኖዶስ ስብሰባ ምናልባት የተወሰነ ለውጥ ይኖራል። የተከፋፈለ ስለነበር አሁን ምናልባት አውሮፓ በተለያዩ ሊቃነ ጳጳሳት ተከፍሎ ምድባ ይኖራል። እስከዚያ ድረስ ግን ካሁን በፊት በተለየ መልኩ በዓለ ንግስ እና ንግስ በልዩነቱ ምክንያት የውጩ ቤተክርስቲያን የማይሄዱ ቤተክርስቲያን ምዕመናን ነበሩ። በሀገር ውስጥ የነበሩ በሀገር ውስጥ በውጩ ሲኖዶስ የነበሩ ደግሞ ወደ ሀገር ውስጡ አብያተ ክርስቲያናት ብዙ ጊዜ አይሄዱም ነበር ካህናቱን ጨምሮ። ከዚህ ጊዜ ጀምሮ ግን ምዕመናኑ ያለምንም ገደብ ካህናቱም ያለምንም ገደብ በሁሉም አብያተ ክርስቲያናት እየተገኙ ምዕመናንም እንዲገለገሉ ካህናትም አገልግሎቱን እንዲፈጽሙ በጣም ትኩረት ተሰጥቶ በስምምነት ላይ የተደረገበትና አዋጅ የታወጀበት ቀን ነው። እንግዲህ በእውነቱ ለእኛ እምነት ተከታዮችም ብቻ ሳይሆን ለሌሎችም ለሙስሊም ወንድሞቻችንን የለበነው ልዩነት ለሀገራችንን በከፍተኛ በልዩነት ጫፍ የነበሩ የፖለቲካ ድርጅቶችም አንድ የሆኑበት ዘመን ስለሆነ እኛ ደግሞ የሰላም አባቶች የሰላም ሰላማዊት ቤተክርስቲያን እንደመሆኗ መጠን ሁሉም ክርስቲያን ሰላም ሆኖ አንድ ሆኖ ለሌላው አርአያ እንዲሆን በሰፊው የተነገረበት ነው። ከዚህ ጊዜ ጀምሮ እንግዲህ ያለምንም ልዩነት በየአብያተ ክርስቲያናቱ እየድን እናገለግላለን። ምዕመናኑም ያለ ገደብ በየሁሉም አብያተ ክርስቲያናት እየሄዱ አገልግሎቱን ያገኛሉ ማለት ነው። እና ላለው ለውጥ ደግሞ ሁሉም አሪያ በመሆን ይሄ ለቤተ ክርስቲያናችንም ለሀገራችንም ለሁሉም የእምነት ተቋማት የተረፈ የአንድነት ለውጥ ስለሆነ ሁሉም ክርስቲያኖች በጎ ምግባር በማድረግ አሪያ በመሆን ለየለውጡ ተካፋዮች እንዲሆኑ ለውጡን ደግሞ የመጣውን ለውጥ በሚገባ እንዲጠብቁና ለቤተ ክርስቲያናቸው ለሀገራቸው እንዲቆሙ በሰፊው ተዋይተን ውሳኔ ያስተላለፍንበት ጉባኤ ነበር የትናንት ጉባኤ።
ቄስ ተስፋዬ፣ የትናንትናው ጉባኤ እንግዲህ አለ ተጠናቋል ማለት ነው። በነገራችን ላይ ከየት ሀገር መጡ? የአፍሪካና የአውሮፓ ብሎ ነበረ። ከጎተንበርግ እኛም ወዳጃችን እንዳላካለው ጎሳዬ፣ ከሌሎች አካባቢ መጡ አሉ።
ልክ ነው። በስዊድን ውስጥ ካሉ አብያተ ክርስቲያናት ከሁሉም ማለት ይቻላል ከሉንድ፣ ከጉተንበርግ፣ እንደዚሁም ስቶክሆልም ውስጥ ካሉ የናካ ቅድስት ስላሴና ሆተሬት የሚገኘው የቅድስት ስላሴ ክርስቲያንና ሌሎችም አብያተ ክርስቲያናት፣ እንደዚሁም በኖርዌይ ደግሞ የብፁዕ አቡነ ኤልያስ ረዳት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ የሚያስተዳድሩት የመካነ ቅዱሳን አቡነ ተክለ ሃይማኖትና ቅዱስ ገብርኤል የኦስሎ ቤተክርስቲያን ተወካዮች ብፁዕ አቡነ ሕርያቆስን ጨምሮ ተገኝተው ነበር። እንዲሁም በፊንላንድ በውጭ ሲኖዶስ የነበሩ ከፊንላንድ የሚገኙ መልአከ አሜን ለማ የሚባሉ ካህንና ሌሎችም ተገኝተው ነበር። ከጀርመንም እንደዚሁ በርከት ያሉ ልዑካን ተገኝተው ነበር።
እንግዲህ ጉባኤያችሁ የተሳካ እንደሆነ ባለሙሉ ተስፋ ነን። እንግዲህ ሀገራችንንም እንዲባርክልን፣ ሰላም አንድነት እንዲያመጣልን በጸሎታችሁ ሀገራችንን አትርሱ። እናመሰግናለን። የኢትዮጵያ ድምጽ ሬዲዮ በዛሬው ዕለት ለሰጣችሁን ኢንተርቪው ከፍ ያለ ምስጋና ለኢትዮጵያ ተዋሕዶ ቤተክርስቲያን መድኃኔዓለም ቤተክርስቲያን ምእመናንና ካህናት በሙሉ ከፍ ያለ ምስጋናውን ያደርሳል። ጤና ይስጥልኝ አባታችን።
እግዚአብሔር ይስጥልን። እኛም እንግዲህ የቤተ ክርስቲያኗን ያለችበትን ሁኔታና አንድነቱን በሬዲዮናችሁ ቀርበን መግለጫ እንሰጥ ስለተጋበዝን በቤተ ክርስቲያናችን ስም እናመሰግናለን።
ጤና ይስጥልኝ።
Oh, አድማጮቻችን ከዚህ በመከተል ደግሞ ጠቅላይ ሚኒስትር አብይ አህመድ ለኢሬቻን ምክንያት በማድረግ ለኢሬቻ የሚያከብሩ የኦሮሞ ወገኖቻችን ያስተላልፉት መልእክት እናሰማቸዋለን። ኢሬቻ የገዳ ስርዓት አካልና የምስግናና የሰላም ቀን ነው። የኦሮሞ ምኞት ፍቅር ብልጽግና ባህሉ ደግሞ አብሮነት ነው። ኦሮሞ ለምለም ይዞ ለፈጣሪ ምስጋና ያቀርባል ብለዋል ጠቅላይ ሚኒስትሩ። የኦሮሞ ህዝብ የሚተዳደርበት የገዳ ስርዓት ለዘመናዊ ዲሞክራሲ መሰረት የሆነና ታናሽ ታላቅን አክብሮ ከታላቅ የሚማር ታላቅ ደግሞ ታናሽን በማብቃት ስርዓትን የሚያስቀጥልበት ሂደት መሆኑንም ዶክተር አብይ ገልጸዋል። ጠቅላይ ሚኒስትሩ የዘንድሮው የኢሬቻ በዓል በትግል የተገኘውን ለውጥ የምናስቀጥልበት በፍቅር ባንድነትና በኩልነት አገር የምንመራበትና የገዳ ልማዶችን የምንቀስምበት ጊዜ በመሆኑ ደስታችንን ድርብ ያደርጋል ብለዋል። ዶክተር አብይ የዘንድሮው ኢሬቻ ባህላችንና አንድነታችንን የምናጠነክርበት የአባገዳዎች መልእክት የምንሰማበትና የምንተገብርበት ይሆናል የሚል ተስፋም አለን ብለዋል። ጠቅላይ ሚኒስትሩ የዘንድሮው የኢሬቻ በዓል በፖለቲካ አመለካከት ልዩነቶቻችንን ሳይገድቡን በፍቅርና ባንድነት አብሮ ለመስራት የምንመራረቅበት እንደሚሆን ተስፋ እንዳላቸውም ገልጸዋል። አሸናፊ ሐሳብ በመያዝ አንድነታችንን አጠንክረን ለሰላም የህግ የበላይነትን ለማስከበር ለፌዴራሊዝምና ለዲሞክራሲ ስርዓት ግንባታ አብረን መስራት አለብን ብለዋል ጠቅላይ ሚኒስትሩ። ሰላማችንን ማስጠበቅ በእጃችን ያለውን በእጃችን ነው ያሉት ጠቅላይ ሚኒስትሩ ሰላማችንንና ባህላችንን በመጠበቅና በማስጠበቅ አገርን መገንባት አለብን። በኢሬቻ በዓል ላይ ሰላማችንን በማስጠበቅ ለዓለም ምሳሌ መሆንም አለብን ብለዋል። ዘመኑ በፍቅር ተቃቅፈን ጥላቻን የምናሸንፍበት ዘመን እንዲሆንልን እመኛለሁ ብለዋል ጠቅላይ ሚኒስትሩ ዶክተር አብይ አህመድ። ጠቅላይ ሚኒስትር ዶክተር አብይ አህመድ የታላቁን የኢሬቻ በዓል ምክንያት በማድረግ ያስተላለፉት የእንኳን አደረሳችሁ ሙሉ መልእክት እነሆ። የተከበርከው የኦሮሞ ህዝብ ከሁሉ አስቀድሜ እንኳን ለዚህ የተከበረ የፍቅር የአንድነት የይቅርታና የውበት እንዲሁም በህራዊና የሰባዊ ማንነት ክብር የኦሮሞ ህዝብ አንድነት የምንጸባርቅበት ቀን በሰላም አደረሰህ አደረሰን። ኢሬቻ በገዳ ስርዓት ውስጥ በቅሎ ያደገ የውበትና የፍቅር ተምሳሌነት የሆነ ስራ ስለሆነ ለኦሮሞ ህዝብ ለፈጣሪው ምስጋና የሚያቀርብበት የተጣላ የሚታረቅበት የይቅርታ ቀን ነው። በዓሉ ለኦሮሞ ህዝብ የተለያዩ የሚገናኙበት አንድነት ፍቅር የሚሰበክበት ልዩ የደስታ በዓል ሆኖ በየአመቱ የሚከበር ነው። ኦሮሞ በኢሬቻ ፈጣሪውን ያመሰግናል፣ ፍጥሩን ያከብራል። መሽቶ ሲነጋ፣ ጨለማው በብርሃን ሲተካ፣ ልፋቱ ለፍሬ ሲበቃ፣ ለክብሩ ያበቃውን ፈጣሪ ያመሰግናል። ኢሬቻ የኦሮሞ ህዝብ ልክ ክረምቱ አልፎ አበባው ፈክቶ ታይቶ አካባቢውን በልዩ ውበት ሲያሸበርቀው ቡቃያው እሸት ሲሆን በመስከረም አጋማሽ የሚያከብረው ልዩ በዓል ነው። ከክረምቱ ጨለማ ዶፍ አሳልፈ ከወዳይ ዘመድ ያበቃኸኝ አምላክ ክብር ይገባሃል ብሎ ለፈጣሪው እንኳን ለዚህ ብርሃን አበቃን የሚልበት ታላቅ ሁኔታ ነው። የኢሬቻ በዓል የኦሮሞ ልዩ ውበትና የኢትዮጵያውያን እንዲሁም የውጭ ዜጎችና ቱሪስቶች በደስታና በፌሽታ የሚሳተፉበት ልዩ የአንድነት ማጠናከሪያ ስርዓት ነው። አስሩ የገዳ ስርዓት ደረጃዎች ከህፃንነት እስከ ሽምግልና ወይም ዩባ ገደሞጂ ድረስ ባለው ተዋረድ የዲሞክራሲ ስርዓት የሆኑ ሂደቶች ይንጸባረቁበታል። ታላቅ ታናሹን በማብቃት ታናሽ ደግሞ ታላቁን በማክበር ለትውልድ እየተወራረሰ ዛሬ ላይ የደረሰው የኢሬቻ በዓል ከስርዓት ባሻገር ለዘመናዊ አስተዳደር ስርዓት ምንጭ መንስኤ የሆነው የገዳ ስርዓት አካል ነው። በዚህም ሂደት የአቃፊነትና የአክባሪነት እሴቱን ለትውልድ ለዓለም አበርክቷል። ዘንድሮ የኢሬቻን በዓል ስናከብር የፍቅር የአንድነት እንዲሆንም የመቻቻል ተምሳሌት የሆነውን የገዳ ስርዓታችንን ለሌሎች የኢትዮጵያ ወንድም ህዝቦችና ለዓለም በግልጽ የሚያሳይበት እድል ባገኘንበት መንግስት መከሄዱ ልዩና ውብ ያደርገዋል። ከሀገርን ስንመራ ከገዳ ስርዓታችን ባገኘው ተመክሮ የመቻቻል እሴቶችን ተጠቅመን ትውልድ የተሰዋለትን የሀገር ልማት የማሳለጥ አላማ ለመጠበቅ መስራት ይጠበቅብናል። ኦሮሞ አቃፊና ዲሞክራሲያዊ ነው ስንል የገዳ ስርዓት ያስተማረንን ያስተዳደር እርከን ተንተርሰን ነው። ኦሮሞ የዘመናዊ ዲሞክራሲ ስርዓት ባለቤት ነው ስንል በየስምንት አመቱ ከአንድ አባገዳ ወደ ሌላ አባገዳ የሚተላለፈው ሰላማዊ የስልጣን ሽግግር ተምሳሌትነትን ልናስተምርበት ነው። ከሜልባ እስከ ምቸሌ ያለው ስልጣን መተካካትን ዛሬ ላይ ሆነን ነገን መገንባት ይቻል ዘንድ ተተኩሮ ለመለዋወጥ ነው። ኦሮሞ የሰላም ምንጭ ነው ስንል የስልጣን መተካካት ስርዓቱ ወይም ባሊ ደባርሱ ማንነታችንን የሚናገርና ስታፍነታችንን የሚያሳይ ነው። አሳታፊነታችንን ይቅርታ የሚያሳይ ነው። የኦሮሞ ገዳ ጥላቻን የሚጠየፍበት የርቅ ስነ ስርዓትና ህግ እና ስርዓት የሚደነገግበት ልዩ ውበታችን ነው። አንድነት አጥተን የተበታተነን ጊዜ የበረከትና የምስጋና መሬታችንን የሃሜትና የእርግማን ምድር ሆኖ እንደከበረመና በሆነ ባልሆነም سنፋጅ እና سنከፋፈል የቆየን መሆኑ የቅርብ ጊዜ ትውስታ ነው። አንድነት ብለን ደጋግመን የምንዘምረው ፈረንጆቹ unity without uniformity and diversity without fragmentation የሚሉትን ማለታችን ነው። ከመከፋፈል መተባበርን እንምረጥ ነው። ተናግሮ መደማመጥን ተሳስቦ የመግባባትን ጸጋ ፈጣሪን እናመስግንበት ማለታችን ነው። በፈጣሪ ተሸልመን ነገን እንገንባ። መጻይ ጊዜያችንን እናሳምር። በጋራ ጉዳዮች ላይ ተግባብተን በመስራት መከፋፈልን እናስወግድ። በንጹህ ልብ ፈጣሪውን የሚለምን ኦሮሞ የወደቀውን ያነሳል። ከጥላቻ ፍቅርን ይመርጣል። ጉዞው በጥበብና በትህትና ከተንኮል በጎነትን መርጦ እንደመሳሪያ ይጠቀማል። አለመግባባትን በመክርና በንግግር መፍታትን ይመርጣል። ከመረረና የመረረው ሲገጥመው ተራግሞ ርጥቡን ያደርቃል። ስለሆነም ጥላቻ ታሪክ ሆኗል። የመርገምት ዘመን ተሻግረናል። ዛሬ ላይ የደረሰበት የትግል ምዕራፉም ያሉንን ጥሩ ተመክሮቹን ቀምረን በመደጋገፍ የምንተባበርበትን እድል ፈጥሮልናል። በኦሮሞ ህዝቦችና ሌሎች የኢትዮጵያ ወንድም ህዝቦች ትግል ዛሬ ላይ እየታያለው ተስፋ ሰጪ ለውጥን ቆጥረን ማወቅና ጠብቀን ወደ ተሻለ ደረጃ ማሸጋገር ይጠበቅብናል። በተለይም አንድነታችንን አጠናክረን የጋራ ቤታችን የሆነችውን ኢትዮጵያን በመገንባት በአዲስ ጎዳና የማሽከርከር ግዴታ አለብን። በዚህ ሂደት ውስጥ ኦሮሞ ከገዳ ስርዓቱ ባገኘው ተውፈት የግንባር ቀደምትነት ሚናውን እንዲያበረክት ታሪክ ያስገድደዋል። በፖለቲካ ባላችን ላይ የታየው ለውጥ ከመነካከስና መላእክት ምዕራፍ ወጥተን የጥላቻ ፖለቲካን እንድናስወግድ መገዳደልና ስም መጥፋፋት ላይመለስ እንዲቀበር የዘንድሮ የኢሬቻ ባል ልዩ ምልክት የሚተላለፍበት መድረክ ይሆናል። ከመቶ አመታት በላይ ርቆን የነበረው ስኬት በላቀ ሐሳብ ማረጋጋት የጀመረበት ሂደት ለኦሮሞ አንድነት ሰላም ለማስፈን የህግ የበላይነትን ለማረጋጋት የፌዴራሊዝም ስርዓትን ለመገንባት ዲሞክራሲን ለማስፋፋትና መሰል ጉዳዮችን ለመተገበር ጥሩ መነሻ ሆኖ ያገለግለናል። ዛሬ ኦሮሞ ኦሮሞን መዋጋት አይችልም። ሁለት እግር አለኝ ብሎ ሁለት ዛፍ ላይ መውጣት አይቻልም። ሁለት ቦታ መርገጥ ወድቆ መንፈራገጥ ለመላላት ካልሆነ በቀር ለሌላ አይፈይድም። ሰላማችን በእጃችን መዳፍ ላይ ነው። ሰላማችንን መጠበቅ ነባር እሴቶቻችንን ማጠናከር ነው። በላቀ ሐሳብ የበለጠ ድልን ማሳካትም ነው። የአገር ግንባታ ሂደትም እውን ይሆናል። የክረምቱን ጎፍና ጨለማ ያሸጋገረን አምላክ ይመስገን። ኢሬቻ የጸደይ በረከት የምንቋደስበት ወደ አዲስ የድል ምዕራፍ ለመሽጋገር ቃላችንን ዳግም የምናድስበት በፍቅር በማቀፍ ጥላቻን የምናሸንፍበት በዓል ይሁንልን። ኢትዮጵያ በልጆቿ ጥረት ታፍራ ተከብራና በልጽጋ ለዘላለም ትኑር። ፈጣሪ ኢትዮጵያንና ህዝቦቿን አብዝቶ ይባርክ። አመሰግናለሁ።
Ire wa ka ta bana Ire jane bura ke ta bana
ኢሬቻን በዓል ምክንያት በማድረግ የኢትዮጵያ ድምጽ ሬዲዮ ነው ለኢሬቻን ለሚያከብሩ የኦሮሞ ወገኖቻችን እንኳን አደረሳችሁ ይላል።
ተፈታቾ አድማጮች 11 ሰዓት ከ2 ደቂቃ ሆኗል። የሳምንቱ አበዜናዎች ከተለይ ሰማሉ። ዛሬ ተከበረው አመታዊ የሬቻ በዓል አከባበር በሰላም መጠናቀቁ ተገለጸ። የሬቻ ለፍቅርና ለአንድነት በሚል መሪ ቃል ሲከበር የነበረው የዘንድሮ የሬቻ በዓል አከባበር በሰላም ተጠናቋል። በበዓሉ ከተለያዩ የሀገሪቱ ክፍሎች ከውጭ ሀገራት የመጡ ዲያስፖራዎችና በሚሊዮን የሚቆጠር ህዝብ ተሳታፊ እንደነበር ተዘግቧል። ወጣቶችም ከጸጥታ አስከባሪዎች ጋር በመቀናጀት በዓሉ በሰላም እንዲጠናቀቅ ድርሻቸውን መወጣታቸው ተጠቅሷል። በበዓሉ ላይ ከተለያዩ ብሔር ብሔረሰቦች የተውጣጡ የህብረተሰብ ክፍሎችም ተሳታፊ እንደነበሩ ሲገለጽ፣ የበዓሉ ታዳሚዎች የተለያዩ ዜማዎችን እያዜሙ ወደ መጡበት በመመለስ ላይ እንደሚገኙም ተዘግቧል። በአዲስ አበባ ከተማ ሰኔ 16 2010 በመስቀል አደባባይ የተሰነዘረው የቦምብ ጥቃት ጠቅላይ ሚኒስትር ዶክተር አብይ አህመድን ለመግደል የተቀነባበረ መሆኑን አቃቤ ህግ ገለጸ። ድርጊቱን የፈጸሙትም የኦሮሞ ነጻነት ግንባር ኦነግ ደጋፊዎች መሆናቸውም ተመልክቷል። በተጠርጣሪዎቹ ላይ ይፋዊ ክስም ተመስርቷል። ተጠርጣሪዎቹ ከሱሉልታ ተነስተው ጥቃቱ መፈጸማቸው ሲዘገብ፣ በጠቅላይ ሚኒስትር አብይ አህመድ ላይ ግድያ ለመፈጸም የተንቀሳቀሱት ግለሰቦች ኬንያ ላይ የተቀነባበረው እርምጃ ሱሉልታ ላይ መክረው አዲስ አበባ ውስጥ ተግባራዊ ለማድረግ መንቀሳቀሳቸውን ከጠቅላይ አቃቤ ህግ ሪፖርት መረዳት ተችሏል። ጌቱ ግርማ፣ ብርሃኑ ጃፋር፣ ጥላሁን ጌታቸው፣ ባህሩ ቶላና ደሳለኝ ተስፋ የተባሉት ግለሰቦች በፌዴራሉ ከፍተኛ ፍርድ ቤት የአሸባሪነት ክስ የተመሰረተባቸው ጠቅላይ ሚኒስትሩን ለመግደል በተቀነባበረው ሂደት ውስጥ በተለያየ ደረጃ ተሳታፊ ሆነው በመገኘታቸው ነው ተብሏል። ሰኔ 16 2010 በአዲስ አበባ መስቀል አደባባይ በጠቅላይ ሚኒስትሩ ላይ የተቃጣም ግድያ የቀነባበረችው ኬንያ የምትገኝ ገነት ታምሩ በቅጽል ስሟ ቶሌሺ ታምሩ የምትባል እንደሆነችም በክሱ ተመልክቷል። በጠቅላይ ሚኒስትር አብይ አህመድ ላይ ግድያ በመፈጸም በሀገሪቱ በመታየት ላይ ያለውን ለውጥ ለማደናቀፍ ተንቀሳቀሱ የተባሉት ሰዎች ለጠቅላይ ሚኒስትሩ የድጋፍ ሰልፍ በመካሄድ የለበትም፣ ሰልፉን የጠራው ገለልተኛ ወገን ሳይሆን ኢህአዴግ ነው፣ ሰልፉ በአሜሪካ ኮንግረስ የጸደቀውን ኤችአር 128 ተግባራዊ እንዳይሆን ያደርጋል የሚሉ መናውሻዎችን ይዘው መንቀሳቀሳቸውን አቃቤ ህግ ገልጿል። ጠቅላይ ሚኒስትር አብይ አህመድ በኦሮሞ ህዝብ ዘንድ ተቀባይነት የሌላቸውና እንደማይፈለጉ አድርጎ ለማሳየትም ጥቃቱ መቀነባበሩ ተመልክቷል። በዚህም መነሻነት አንደኛው ተከሳሽ ጌቱ ግራም ኬንያ ከምትገኘው ገነት ታምሩ ጋር በመገናኘት ሰልፉ እንዳይካሄድና እንዲበተን መሞከራቸውን አቃቤ ህግ ገልጿል። ጌቱ ግርማ ከገነት ታምሩ መመሪያውን ከተቀበለ በኋላ በሁለተኛው ተከሳሽ ብርሃኑ ጃፋር ጋር ሱሉልታ ላይ ስለተልእኮ አፈጻጸም መምከራቸው ሲገለጽ፣ በዚሁም ብርሃኑ ጃፋር ቦምብ እንዲያዘጋጅና ቦምቡንም የሚወረውሩ ሰው እንዲያፈላልግ በተሰጠው መመሪያ መሰረት ሶስተኛውን ተከሳሽ ጥላሁን ጌታቸውን ሂደት ውስጥ ማስገባቱን አቃቤ ህግ ገልጿል። ሁለተኛው ተከሳሽ ብርሃኑ ጃፋር ሁለት F1 እና አንድ ጭስ ቦምብ በመዘጋጀት በአንደኛው ተከሳሽ ጌቱ ግርማ ቤት ማስቀመጣቸው ተገልጿል። በሰልፉ ሁለት ተከሳሾቹ ከሱሉልታ በመነሳት በጌቱ ግርማ አማካኝነት የቦምብ ጥቃት መፈጸማቸውም ተዘርዝሯል። እነዚህ ግለሰቦች አገሪቱ መመራት ያለባት በኦሮሞ ነጻነት ግንባር ኦነግ ነው በሚል ዓላማ መንቀሳቀሳቸውም ተመልክቷል። በኢትዮጵያ የተያያዙት ቦምብ ወርዋሪዎችም ሆኑ በኬንያ ያለችው አቀነባባሪ ከኦሮሞ ነጻነት ግንባር ኦነግ ጋር ግንኙነት ይኖራቸው አይኖራቸው በክሱ ውስጥ የተጠቀሰ ነገር የለም። በጥቃቱ ሁለት ሰዎች ሲገደሉ ከ150 በላይ መቁሰላቸው ይታወሳል። የብሔራዊ መረጃና ደህንነት ከፍተኛ ባለስልጣናት የሆኑት አቶ ተስፋዬ ወርጌ ከዚህ ቀደም ከዚህ የቦምብ ፍንዳታ ጋር በተያያዘ ተጠርጥረው መታሰራቸው የተገለጸ ቢሆንም በዚህኛው ክስ ውስጥ ግን አልተካተቱም። አቶ ተስፋዬ ወርጌ ድርጊቱን ያቀነባበሩት ካልተያዙ የበላይ አለቆቻቸው እና ከሌሎች ግለሰቦች ጋር መሆኑን ፖሊስ መግለጹ ይታወሳል። አቃቤ ህግ በእኚህ የቀድሞ ባለስልጣንና በኬንያ በምትገኘው ገነት ታምሩና በሌሎች መካከል ያለውን ግንኙነት መሰረት አድርጎ በቀጣይ ክስ ሊመሰረት እንደሚችልም የህግ ባለሙያዎች ይገልጻሉ። በቤንሻንጉል ጉሙዝ ከማሺ ዞን ውጥረቱ ተባብሶ መቀጠሉ ተነገረ። ከሶስት ቀናት በፊት የጀመረው ውጥረት አራት የከማሺ ዞን ባለስልጣኖች የጸጥታ አመራሮች መገደላቸውን ተከትሎ የተባባሰ መምጣቱን መረጃዎች አመልክተዋል። አራቱ አመራሮች ባልታወቁ ታጣቂዎች በተወሰደ እርምጃ መገደላቸውን የጉሙዝ ብሔረሰብ ተወላጆችን ማስቆጣቱን ምንጮች ገልጸዋል። በሺ የሚቆጠሩ የአማራና የኦሮሞ ተወላጅ የሆኑ የከማሺ ዞን ነዋሪዎች አካባቢውን ጥለው በመሰደድ ላይ መሆናቸውም ታውቋል። ባለፈው ማክሰኞ የኦሮሚያና የቤንሻንጉል ጉሙዝ ክልል አመራሮች ስብሰባ ተቀምጠው የነበረ ሲሆን በሁለቱ ክልሎች መካከል የሰላምና የጸጥታ ጉዳዮች ላይ የተነጋገሩት አመራሮቹ ስብሰባውን አጠናቀው ሲመለሱ ከማሼ ዞን ውስጥ ኪንጊ በተባለ ስፍራ ጥቃት ተፈጽሞ ባልታወቁ ኃይሎች በተፈጸመ በዚሁ ጥቃት በከማሼ ዞን አራት አመራሮች ሲገደሉ ሁለቱ ቆስለዋል። የቤንሻንጉል ጉሙዝ ክልል ፖሊስ ጸረ ሰላም ኃይሎች ከማለት ውጪ ስለ ጥቃት አድራሾቹ ዝርዝር ማብራሪያ መስጠት አልቻለም። የተገደሉት በሙሉ የከማሼ ዞን አመራሮች መሆናቸውን የጠቀሱት ምንጮች በህወሓት የተቀነባበረ ጥቃት ሊሆን እንደሚችልም ተገልጿል። የመከላከያ ሰራዊት ሰራዊት ወደ አካባቢው ያመራ ሲሆን ያልታወቁ የተባሉ ታጣቂዎችን ለማያዝ እያሰሰ መሆኑንም የክልሉ ፖሊስ አስታውቋል። አራቱ የከማሼ ዞን አማራሮች መገደላቸውን ተከትሎ በአካባቢው ጥረት ነክሶባት አራተኛ ቀኑን ማያዙን ምንጮች ገልጸዋል። በተፈጸመው ጥቃት የተቆጡ የጉምዝ ብሔር ተወላጆች የበቀል እርምጃ እንወስዳለን በማለታቸው በከማሼ ዞን በተለያዩ አካባቢዎች የሚኖሩ የአማራና የኦሮሞ ተወላጆች በስጋት እየተሰደዱ መሆኑን ማወቅ ተችሏል። በከማሼ ዞን በሚገኙ አምስት ወረዳዎች የሚገኙ ነዋሪዎች ቤታቸውን ዘግተው ንብረታቸውን ትተው ወደ አጎራባች አካባቢዎች በመሸሽ ላይ መሆናቸውን መረጃዎች አመልክተዋል። በከማሽ ሉጅ ፎንጋይ በያሶናና በሌሎች ወረዳዎች ያለው የጸጥታ ሁኔታ ስጋት ላይ የሚጥል ነው ያሉት ነዋሪዎች መንግስት በቶሎ ካልደረሰ በህይወት ላይ ከፍተኛ ጉዳት ሊደርስ እንደሚችልም አስጠንቅቀዋል። ሁኔታውን ለሚመለከተው አካል ብናሳውቅም ወታደር እንልካለን በሚል ተስፋ እንድንቆይ ይመክሩናል ያሉት ነዋሪዎች ከመንግስት የመሳሪያ ቤት ግምጃ ቤት መሳሪያ በመዝረፍ የታጠቀው የአካባቢው ሰው አደጋ ሊጥልብን ተዘጋጅቷል ሲሉ አደጋ ስጋታቸውን ገልጸዋል። በአንዳንድ አካባቢዎችም ነዋሪዎች ከቤት ሳይወጣ ቀናት እንዳለፉትም እየተገለጸ ነው። የምህረት አዋጅ የመጠቀሚያ ጊዜ 3 ወር ጊዜ ብቻ እንደቀረው ተገለጸ። መንግስት በቅርቡ ባጸደቀው የምህረት አዋጅ የመጠቀሚያ ጊዜ 3 ወር ብቻ እንደቀረው ገልጿል። እስካሁን በዚህ ድል የተጠቀሙና የምህረት ሰርተፍኬት የወሰዱ ሰዎች ቁጥር 495 ብቻ መሆኑን አስታውቋል። በተለያዩ ወንጀሎች ተከሰሱና የሚፈልጉ ኢትዮጵያውያን ከሀገር ውጪ ከሆኑ በኦንላይን በመመዝገብ በወጣው የምህረት አዋጅ መጠቀም እንደሚችሉም ተመልክቷል። በምህረት አዋጁ መሰረት በማረሚያ ቤት የሚገኙና ከማረሚያ ቤት ውጪ የሆኑ ከግንቦት 30 ጀምሮ የምህረት ሰርተፍኬት እየተሰጣቸው መሆኑ ተገልጿል። እስከ ዳር 32011 ይሄው እንደሚቀጥልም ተገልጿል። በውጭ ሀገር የሚገኙ ኢትዮጵያውያን በጠቅላይ አቃቤ ሕግ ድረገጽ www.fag.gov.et እንዲመዘገቡ ጥሪው ቀርቧል። በሀገር ክደት፣ በሽብር፣ ሕገ መንግስታዊ ስርዓቱን በኃይል ለመናድ፣ የጦር መሳሪያ ይዞ በማመጽ በሚል የተከሰሱ ሰዎች በዚህ አዋጅ ተጠቃሚ እንደሚሆኑ ተመልክቷል። በኩብለላ ወንጀል የተከሰሱና የሚፈለጉ ወታደሮች፣ በስለላ ወንጀል የተጠረጠሩና የሚፈለጉ ዜጎች የሐሰት ወሬ በማውራት ህዝብን አነሳስታችኋል በሚል የተከሰሱና የሚፈለጉ ጋዜጠኞችና ሌሎች ዜጎችም በምህረት አዋጁ መሰረት ከክሳቸው ነጻ እንደሚሆኑም ተገልጿል። በዚህና መሰል ክሶች የተከሰሱና የሚፈለጉ ሁሉ ጠቅላይ አቃቤ ሕግ ጋር በአካል በመቅረብ ወይም በኦንላይን በማመልከት ከክሳቸው ነጻ መሆናቸውን የሚያረጋግጥ ሰርተፍኬት ይሰጣቸዋል ተብሏል። ከግንቦት 32010 ጀምሮ ተግባራዊ የሆነው ይህ አዋጅ የሚቆየው ለሶስት ወር ያህል ማለትም እስከ ህዳር 32011 ድረስ እንደሆነም ለመረዳት ተችሏል። በኢትዮጵያና በግብጽ በሱዳን መካከል ሲካሄድ የቆየው ውይይት ያለ ውጤት መጠናቀቁ ተገለጸ። በኢትዮጵያ በግብጽ እንዲሁም በሱዳን መካከል ሲካሄድ የቆየው ውይይት ያለ ውጤት መጠናቀቁን የግብጽ የመስኖ ሚኒስቴር ገልጿል። የህዳሴውን ግድብ መሙላት በሚቻልበት ሁኔታ ላይ በግብጽና በኢትዮጵያ መካከል የተፈጠረው ልዩነት ሊጠብ ባለመቻሉ ስብሰባው የተጨበጠ ውጤት እንዳላስገኘም አመልክተዋል። የግብጽ የመስኖ ሚኒስቴር ሚስተር መሐመድ አብዱል አቲ ለግብጽ መንግስታዊ ዜና አገልግሎት መና እንደተናገሩት ሶስቱ ሀገራት የተጨበጠ ነገር ላይ ባይደርሱም ቀጣይ ስብሰባዎችን ለማድረግ ቁርጠኛ ናቸው። የግድቡን ተጠባባቂ ውሃ የመሙላት ሁኔታ ዋናው ያለመግባባት ምክንያት መሆኑንም ግብጻዊ ባለስልጣን ገልጸዋል። ሚኒስትሮቹ ባለፈው ረቡዕ ያደረጉት ስብሰባ የውሃ ሞላሉ ግርጌ ሀገራትን በማይጎዳ መልኩ እንዴት ይከናወን የሚል እንደነበረም ተናግረዋል። ግብጽ የግድቡን ውሃ ለመሙላት 15 ዓመታት ያህል ያስፈልጋል ስትል ኢትዮጵያ በግማሽ ባነሰ በ7 ዓመት ውስጥ ሊሆን ይገባዋል የሚል አቋም እንዳላት አንዳንድ ሪፖርቶች ያስረዳሉ። በመጪው ጥቅምት ወር መጀመሪያ የግብጽ ወታደራዊ ልኡካን ወደ ኢትዮጵያ እንደሚመጡ መዘገቡም ይታወሳል። የአዲስ አበባ ፖሊስ ኮሚሽን ወደ ነበረበት የሚመለስ ረቂቅ ሕግ መዘጋጀቱ ተዘገበ። ለመጀመሪያ ጊዜ በአዲስ አበባ የጸጥታ አስተዳደር ቢሮ ይቋቋማልም ተብሏል። በግንቦት 1997 ዓ.ም ከተካሄደው ምርጫ በኋላ በተፈጠረው ቀውስ ወደ ፌዴራል መንግስት የተዘዋወረውን የአዲስ አበባ ፖሊስ ኮሚሽን ወደ ከተማው አስተዳደር መመለስ የሚያስችል ረቂቅ ሕግ ተዘጋጅቷል። የአዲስ አበባ ከተማ አስተዳደር አደረጃጀትና መዋቅር ጥናት ፕሮጀክት ጽህፈት ቤት ባካሄደው ጥናት የአዲስ አበባ ከተማ አስተዳደር የራሱ የሆነ አዲስ የጸጥታ አስተዳደር ቢሮ እንዲመሰረት ምክረ ሐሳብ ቀርቧል። የፕሮጀክት ጽህፈት ቤቱ ባከናወነው ጥናት ላይ የመጀመሪያ ዙር ውይይት ረቡዕ መስከረም 16 2011 ሲካሄድ በውይይቱ ወቅት በቀረበው ጥናታዊ ጽሑፍ የአዲስ አበባ ከተማ አስተዳደር የጸጥታ አስተዳደር ቢሮ የተሰኘ አዲስ የካቢኔ አባል የሚሆን ተቋም እንዲመሰረት ሐሳብ መቅረቡ ተዘግቧል። የቱለማ አባገዳ አባገዳ በየነ ሰንበቱ ስልጣናቸውን ባሊውን አስተላለፉ። አባገዳ በየነ ሰንበቱ ስልጣናቸው ለአባገዳ ጎበና ሆላ አስተላልፈዋል። የገዳ ስርዓት ኦሮሞ በዲሞክራሲያዊ መንገድ በስምንት ዓመት ልዩነት ስልጣን ረከከው የሚካሄድ በስነ ስርዓት ነው። በዚህ መሰረት አባገዳዎች በፍቅርና በመርቃት ስልጣናቸውን ሲያልቅ ለተከታዩ አባገዳ በሰላምና በፍቅር ያስረክባሉ። በዚህ መሰረት አባገዳ በየነ ሰንበቱ የቱለማ አባገዳ ስልጣናቸውን ባሊውን አስረክበዋል። ባሊውን የተረከቡ አባገዳ ጎበና ሆላ ለመልባገዳ በሰላምና በፍቅር እንደሚመሩ ቃል መግባታቸው ተዘግቧል። የሳምንቱ አበይት ዜናዎች በዚሁ ተጠናቀዋል። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።
Oh, it's not the war, I'm not the war. የመጽሐፍ ምረቃ ዝግጅት በጉጉት ሲጠበቅና ሲናፈቅ የቆየው የገጣሚ ማቲያስ ከተማ ወይንም ወለላይ የኔ ሽበት የግጥም መድብል ቀዳሜ ኦክቶበር 6 ቀን 2018 ዓመተ ምህረት በስቶክሆልም ከተማ ይመረቃል። ገጣሚው በዚህ መድብሉ በመዓት አመት ውስጥ በሞት የተለዩንን ከ200 በላይ ታላላቅና ታዋቂ ኢትዮጵያውያንን ያነሳል። ከ50 አመታት ወዲህ በየተራ በተፈራረቁብን ገጆች ሳቢያ አገርና ህዝብን የደረሰበትን ሁኔታ ያሳያል። በሌሎች ግጥሞቹ ደግሞ ሐዘኑን፣ ቁጣውን፣ ንዴቱን፣ ትዝብቱንና ቁጭቱን ይገልጻል። ስለ ስደት ህይወትና ስለ ማህበራዊ ኑሯችን መመሰቃቀልም ይቃኛል። ታላቁ ደራሲና ገጣሚ ፕሮፌሰር ፍቅሬ ቶሎሳ ጂክሳ በመጽሐፉ መግቢያ ላይ ይህንን መጽሐፍ ማንበብ መታደል ነው ብለውታል። የኔ ሽበት በውብ ግጥም የታጨቀና የማይረሳ ቁም ነገርን ያዘለ ነው። ይምጡ በመርቃቱ ላይ በመገኘት መጽሐፉን በጆ ያስገቡ። የኔ ሽበት ደራሲ ማቲያስ ከተማ ወይንም ወለላይ የምርቃት ቀን ኦክቶበር 6 2018 ዓመተ ምህረት ሰዓት ከ14 ሰዓት ጀምሮ መግቢያ በነጻ። የምርቃት ቦታ ቮርበሪስ ፕላን 58 ቶነልባና ቮርበሪ በኢትዮጵያ ማህበረሰብ አዳራሽ። የኔ ሽበት የሁላችንንም በእድሜ ጉዞ የምናይበት መጽሐፍ ነው።
ልዩ የኪነ ጥበብ ዝግጅት በስቶኮልም ከተማ ለረጅም ዓመት በስደት በስዊድን ሀገር ነዋሪ የነበረው አንጋፋውና ዝነኛው ገጣሚ ባለተነና ፈላስፋው የኃይሉ ገብረ ዮሐንስ ወይንም ገሞራው የህይወት ታሪክና የስነ ጽሑፍ ስራዎችን ለመዘክር ዝክረ ገሞራው የሚል ልዩ ቀን ቀዳሜ ኦክቶበር 27 2018 ዓመተ ምህረት በስቶኮልም በባገርሞሰን ተዘጋጅቷል። አስተውሱ አትርሱ የዚህን ታላቅ ሰው ስራዎች ለመዘከር ከኛ ጋር በመሆን ያሳልፉ ዘንድ ጥሪያችንን እናቀርባለን። በመቀጠልም የመዝናኛ ምሽት እንደሚቀጥልም በዚያ አጋጣሚ እንገልጻለን።
ያሎሬቱ ሞትም ሞት የታባቱ
ቀን ቀዳሜ ኦክቶበር 27 2018 ዓመተ ምህረት ቦታ ሊሎ ቬገን 44 ቶናልባና ባገርሞሰን ሰዓት ከ13 ሰዓት እስከ 22 ሰዓት የመግቢያ ዋጋ 200 ግራም። ዝክረ ገሞራው
ቆራ ሄደ እንደ ተጀነነ ቀጅ ጠጣ ቢሉት ውሃየ ለመነ ሊጋባው ወየለ
ጀምብሎ ቢቆም ለሆነ ስለ ክብርሽ ሲባል ይገባልሽ ገዝግዞ ሊገባው በየነ ለከንደቁም በኖ አልኮለም ሊቀረብ ስሙ ሰው በምስር ብኩናውን ሸጠው ሊገባው በየነ እንደ ቆራ ሞተ እንደ ተጀለለ ጠጅ ጠጣ ሲሉ ቱካ የለመነ ሊገባው በየነ
ቶቻችን ከዚህ በመከተል ደግሞ በመግቢያው ፕሮግራማችን ላይ እንደገለጽንላችሁ ከኛ ጋራ አንደርስ አስተርበሪ ይገኛሉ። አንደርስ አስተርበሪ የሶሻል ዲሞክራቲክ ፓርቲ የፓርላማ አባልና የፓርላማው የውጭ ጉዳይ ኮሚቴ የነበሩ ሲሆን በአሁኑ በመጨረሻው ምርጫ ወደ ፓርላማ ተመልሶ ለመግባት ከፍ ያለ ትንንቅና ትግል ያደርጉ ነበር። የት እንደደረሱ በአደባባይ ለኢትዮጵያኖች የተነገረ ነገር ስለሌለ ያንንምና እንዲሁም ደግሞ የሱዳን የፖለቲካ ሁኔታ በተመለከተ የሚሉንን ለመስማት እሳቸውን ጋብዘናል። ሄ አንደሽ
ሄ ጉፈሚዳ
ጉፈሚዳ ጉፈሚዳ ሁሬ ለጌት ዶ ሁስዴይ
Med mig är det bra, men i parlamentet så är väl lite förvirrat just nu.
Nej, det kan du förklara lite senare. På det viset så att vi förstår så enkelt som möjligt, på lätt svenska så att säga. Är det okej?
Ja.
Bra. Bra, då ska jag försöka översätta i den mån det går, i den mån jag kan. Du, berätta till att börja med, etiopier har i den mån de kunde följt upp din valtal och så vidare, din ansträngning att komma in i parlamentet, i riksdagen. Hur gick det?
Jag måste säga att det gick väldigt, väldigt bra och att jag är enormt tacksam till dels de som har röstat på det socialdemokratiska partiet och framförallt de som har röstat och valt att lägga sitt kryss på mig.
Ja, okej. Du har kommit in i parlamentet alltså?
Jag är invald i parlamentet och även i utrikesutskottet igen. Och
det var jaha. Mitt mål. Behövde du något speciellt för att komma in i utrikesutskottet? Det räckte inte att du är med i parlamentet, i riksdagen, eller?
Nej, alltså utrikesutskottet är ett av de tyngsta utskotten. Det betyder helt enkelt att det är ett av de mer, vad kan man säga?
Vad är det som krävs förutom att man är medlem i riksdagen att man får att vara med i utrikesutskottet?
Alltså, dels så är det ett erkännande arbetet som vi har gjort innan.
Okay.
Men också så visade sig också att jag hade stor stöd och bland annat av den etiopiska diasporan.
Wow.
Och då visade sig, då tycker partiet att den dialogen var bra. Det var en chansning från partiets sida för att se om det funkar att ha
okay.
en dialog. Och det visade sig att det också fungerade. Och det fungerade väldigt bra. Speciellt också med de kontakter vi gör att vi hela tiden uppdaterar vår analys om läget i Etiopien.
Wow.
Det är mycket tack vare den svenska diasporan.
Okej, då kan vi säga i så fall att etiopier har alltså direkt eller indirekt har även om på ett liten skala har bidragit till att du är med i utrikesutskottet. Kan vi säga så?
Absolut bidragit till det.
All right. Armando Chachin, እንግዲህ አንደሽ እንደሚለው ከዚህ በፊት ያደረገው ወደ ፓርላማ ለመግባት ተሳክቶለት ፓርላማ መግባቱ ተረጋግጧል። ፓርላማ ገብቷል። ከዚያም በተጨማሪ ይመኘው የነበረውንና ይፈልገው የነበረውን የውጭ ጉዳይ የፓርላማ ውጭ ጉዳይ ኮሚቴ ንዑስ ኮሚቴ አባል መሆንንም ተቀዳጅቷል። ይሄም ሊሆን የቻለው እንግዲህ አሁን እንደገለጸልኝ ከሆነ በፓርቲው አምኖበት በውጭ ጉዳይ ኮሚቴው ስካውን የሰራው ስራ አጥጋቢና ጠቃሚ መሆኑን ተገንዝቦ በተለይ ከኢትዮጵያኖች በኢትዮጵያ ላይ የሚያቀርበው ሪፖርትና ከኢትዮጵያኖች ጋር ያለው ግንኙነት ኢትዮጵያ ዲያስፖራ ጋር ያለው ግንኙነት እጅግ በጣም አጥጋቢ ስለነበረ ፓርቲው አሁንም ዛው በውጭ ጉዳይ ኮሚቴ ውስጥ ፓርቲውን ወክሎ እንዲቀመጥ አርጎታልና ኢትዮጵያኖችን ለዚህ ለነበረኝ ትብብር ከፍ ያለ ምስጋና አቀርባለሁ ነው የሚለው። ምክንያቱም የውጭ ጉዳዩን ኮሚቴ በጣም ነው የምፈልገው፣ ዛውስ መግባት ነበርም ፈልገው። ይሄ ያወጣ የሰራው ከኢትዮጵያኖች ጋር ያሰራው ተና ያቀረብኩት ሪፖርት አጥጋቢ ባይሆን ኖሮ ፓርቲው መልሶ እዛ እንዲገባ እንድቀመጥ አይፈቅድ እንት አይመርጠኝም ነበር ነው የሚለው። የሁር ኤደሶ ደ ፖለቲካ ለገት ኑ የደ ፍሮጋን ደ ፖለቲካ ለገት ኢስዋሪየ እንተ ኢትዮጵያን ደን ኮመር ቪስ ቢት ሴናሪ ሁር ኤደ ኮም ደ ፖለቲካ ለገት ኢስዋሪየ
ደ ፖለቲካ ለገት ኢስዋሪየ ከማን ሳይ አሜር ኖርማልት አማር ቢስክሪቭ ሶም አፍተር ቫለት ሶ har varit lite strul exempelvis med val av talman. Talman är den som leder arbetet i riksdagen, alltså ordförande för riksdagen. Där hävdade vi, för att vi i det socialdemokratiska blocket är det största blocket med 144 mandat. Mm. Det borgerliga blocket har 143 mandat. Och sen så har vi ett fascistiskt och rasistiskt parti som heter Sverigedemokraterna som har 62 mandat. Sverige har traditionellt då att det största blocket och det största partiet i det största blocket är den som har talmannen. Men då valde alliansen att gå ihop med det fascistiska blocket och rösta bort talman och välja en talman från de konservativa moderaterna.
Okej. Okej, låt mig översätta det här. Sweden betalemdo på politiska hunetau. ከሌላው ግዜ ብዙም የተለየ አይደለም፣ ኖርማል ነው። ከምርጫው በኋላ ግን አንዳንድ ችግሮች ትንሽ ጥቃቅን ችግሮች ተፈጥረው ነበር። በተለይ የፓርላማውን ምንድነው ባለው በአማርኛ
ታልማን አፈጉባኤ ለመምረጥ በተለምዶ የሚደረገው የነበረው የፓርላማው ትልቅ ድምጽ ያለው አብላጫውን ድምጽ ያለው ሁልጊዜ የፓርላማውን አፈጉባኤ ይሰይም ነበር። ሆኖም ግን ባው እኛ ነበርን በዚህ ቀመር ከሄድን የኛ ግሩፕ የግራው ግሩፕ ማለት ነው ሶሻል ዴሞክራሲ ሚሊዮ ፓርቲና ቬንስተር ያሉበት 144 ድምጽ ሲኖረው የቀኙ ክንፍ ደግሞ ሞዴራቱ ሊበራሉና ሴንተር እና እንዲሁም ክርስ ዴሞክራቱ ባንድ ላይ 143 ድምጽ ነበራቸው። የኛ 144 የነሱ 143 ነበር። እኛ ነበር ፓርላማውን አፈጉባኤ ማያዝ ያለብን። ሆኖም ግን መሐከል ላይ እንትን 60 የምንድነው የስፋሪየ ዴሞክራተና በሱ አባባል ባንደሻ አባባል ፋሽስት የሚላቸው 62 ድምጽ ስለነበራቸው የነሱ ተደምሮ የ100 203 ገደማ ስለደረሱ እንግዲህ 143 እና 62 የነሱ ተደምሮ የሞዴራቶቹ የቀኞቹ ሰው የፓርላማው አፈጉባኤ ሊሆን ይችላል ነው የሚለው። Hur är det valet av statsministern då? Det är lite låst läge vad jag har förstått.
Ja, och då kan man även lägga till att då även alliansen, de här fyra partierna och Sverigedemokraterna valde också då att rösta bort statsminister Löfven.
Mm-hmm.
Men de har inget alternativ och det gör då att då leder Socialdemokraterna just nu en tillfällig regering.
Mm. Övergångsregeringen alltså?
En övergångsregering.
Mm, mm.
Och det visar sig också att det verkar som att de inte har någon plan eller någon direkt riktning, för att Moderaterna verkar extremt splittrade. Några av dem vill samarbeta med Sverigedemokraterna. Det vi har sett i omröstningen nu här, och det är ganska intressant, för att man väljer nämligen tre stycken vice talmän heter det också.
Mm.
Och då är det en socialdemokrat, det är en
vänster.
Centerpartist.
Mm, mm.
Och så den sista, det skulle vara då antingen en sverigedemokrat eller en vänsterpartist. Eller,
center.
Nej, den sista av dem skulle vara en centerpartist.
Mm.
Och eller en sverigedemokrat.
Mm.
Och då i den här sista omröstningen, då valde många moderater att rösta på Sverigedemokraten framför en i deras egen allians, centerpartisten.
Men hon vann ju till sist, vad jag har förstått. Den centerpartisten blev den tredje talman.
Jo, det var bara det att när man räknar rösterna så borde hon ha vunnit med många fler röster.
Eller hur?
Och det är också det som är då, för att det verkar som att inom alliansblocket så verkar det vara två partier, Kristdemokraterna och Moderaterna, som drar sig mot Sverigedemokraterna.
Mm.
Och Centerpartiet och Liberalerna som verkar bli ett eget block då. Det verkar bli tre block i Sverige. Ett konservativt, ett liberalt och ett socialdemokratiskt.
Mm-hmm. Men du, blir inte det lite besvärligt för Moderaterna och Kristdemokraterna, när framförallt Moderaterna, om de ställde upp på SDs talmans val, när de valde SDs talmans representant istället för Centerns representant?
Det blir ett enormt problem inom deras parti.
Mm-hmm.
För att deras partiledning har varit tydlig med att de inte vill samarbeta med Sverigedemokraterna.
Mm.
Men så visar det då att de inte har koll på det egna partiet när deras egna ledare då väljer en sverigedemokrat framför deras egen allianskompis.
የፓርላማውን የአፈጉባኤ በተመለከተ እዚህ ሀገር 3 አፈጉባኤ ነው የሚመረጠው። አንደኛው አፈጉባኤ፣ ሁለተኛው ተቀዳሚ፣ ሶስተኛ ተቀዳሚ አፈጉባኤ። እንግዲህ ቅድም ባልኳችሁ መሰረት የመጀመሪያውን አፈጉባኤ ዋናውን የሚመርጥ በልምዱ መሰረት የሚሆነው የነበረው አብዛኛው አብላጫውን ቁጥር ያለው ነበር። ግን በተደረገው የስዋሬ ዴሞክራቶች ለሞዴራቶች ባደረጉት ትብብር የሞዴራቶቹ ተመርጧል። ሁለተኛው ምርጫ ላይ ግን የሁለተኛው አፈጉባኤ ላይ ተቀዳሚ አፈጉባኤ የሶሻል ዴሞክራት ተወካይ ሲሆኑ፣ ሶስተኛው አፈጉባኤ ላይ ግን ትንሽ ችግር ተፈጥሮ ነበር። ምክንያቱም የሴንተር ፓርቲ ነይ första talmannen är moderat, andra är socialdemokrat, ja, eller hur? Och tredje är vänster.
Vänster, ja.
Och fjärde är, ja, precis, fjärde är en center.
Center, ja.
Ja, det kan nog. Arat nog, vi är temerratut. I med jämmer och allu, kaza ulettenjata kaddami, sostenjata kaddami, na arattenjata kaddami. Ulettenjata kaddami, ja, i socialdemokrat honu. Sostenjata kaddami, je graken fu, je vänster parti honu. Je vänster parti honu, je center parti honu, tådadrav. Babzanyo är agenjut, je vänster parti honu, sostenjata honu. Ahun, nja, sostenjata honu, attut, je center parti honu, tawakkai. La arattenjata honu, si wadadaru. የተወሰኑ የሞዴራት ደጋፊዎች
ለስዋሪ ዴሞክራቱ እጃቸውን አወጡ። አራተኛው ላይ ተወዳደሩት የሴንተር ፓርቲና የስዋሪ ዴሞክራት ተወካይ ነበሩ። የተወሰኑ ሰዎች ከሞደራት ፓርቲ ለስዋሪ ዴሞክራት እጃቸውን አወጡት። ያ ቅራኔ ፈጥሯል። ሆኖም ግን የስዋሪ ዴሞክራቱ አልተመረጡም፣ የሴንተሩ አራተኛው ነው ተመረጡ። በዚህ ቀመር ሁኔታ የስዋሪ ዴሞክራት አንደሽ ፋሽስት የሚሏቸው የነዛ ምንም የፓርላማ አፈጉባኤ ቦታ ላይ አልገቡም። ባለፈው ምርጫ ላይ ግን ባለስልጣናት ወይ ሁለተኛው የስዋሪ ዴሞክራት ነበሩ። ቪስት ቦድ የስዋሪ ዴሞክራት ሪፕሬዘንታንት ሰም ቦድ ታልማን ኢለ ቪሴ ታልማን ኢፈራ ቮለት
ኦኬ
አንደ ቪሴ ታልማን ያ ምን እንተ ኢዮር ዱ ኤናናን ሳክ ሰም ቦድ ኢንትረሳንት ቦድ ኦም ዮሆሬት ያ ለስተ አት ደብለብ ኢንየን ኡትስኮትስ ኡድ ፈራን ዴ ፖስት ፎር ስዋሪ ዴሞክራተን አስተመሪያ
ጀስማ
Hur gick det till? De är tredje största.
Precis. Alltså, det, man ska komma ihåg då här att det går ett narrativ nu i Sverige här att men ni mobbar fascisterna. Men då kan man också säga å andra sidan att Vänsterpartiet exempelvis, som innan var det kommunistiska partiet,
yeah.
de fick inte ens sitta i försvars- eller utrikesutskottet under 50 års tid.
Ja. Yeah.
Just bara för att man måste...
Man litar inte på dem, va?
Nej, man gör inte det. Och sen också dessutom är det ju också som så att Sverigedemokraterna har ju haft flera kontakter med Ryssland exempelvis.
Okay.
Och vi vet också att de har fått närstående parti till dem har också fått finansiering och stöd från Ryssland.
Därför fick de ingen utskottsplats nu, va?
Nej, de får utskottsplatser för dem, men de får inget presidieplats, så de får inte ordförande.
Ordförandeposten, ja precis, det är det jag menade. Ordförandeposten.
Och då är det som så här att det skulle egentligen inte Miljöpartiet eller Vänsterpartiet heller på, men det är så här, då väljer vi inom vårat block att ge dem
istället
kulturutskottet eller Miljöpartiet på trafikutskottet.
Mm. Istället för att ge den till Sverigedemokraterna, eller hur?
Ja, istället för att ge den till oss själva. man får utskottsplatserna i förhållande till block.
Ja, precis.
Det innebär att Sverigedemokraterna tar inte några poster av sig själv av egen kraft.
Ah, okay.
Varför skulle vi då ge dem poster som är till oss?
Är det inte, okej, du, låt mig översätta det här och sen går vi vidare. Hur är det nästa steg i statsministerns voteringen? Vi går vidare till det. Först ska jag översätta det här. የፓርላማው አፈጉባኤ ምርጫ ካለቀ በኋላ አንደኛ ሁለተኛ ሶስተኛ አራተኛ ከተመረጡ በኋላ በዛ ውስጥ የስዋሪዬ ዴሞክራቱን በተለያየ ሁኔታ የፓርላማው አፈጉባኤ እንዳይሆኑ አድርገዋል። በአሁኑ አመት ለዚህ በሁሉም በሁለተኛውም በሶስተኛውም በአራተኛውም ተወዳድረው እንዲሸነፉ አርጓቸዋል። የሶስተኛውን እንዳልኩት የግራ ክንፉ የሜንስተር ፓርቲ፣ አራተኛውን ደግሞ የሴንተር ፓርቲ ቃላቀባይ ሆነዋል። የመጀመሪያው ቃላቀባይ የሞደራት፣ ሁለተኛው ተቀዳሚ ቃላቀባይ የሶሻል ዴሞክራት ፓርቲ ናቸው። ከዛ በኋላ ደግሞ ስዊድን ውስጥ የንዑስ ኮሚቴዎቹ ሊቀመንበር ወይንም ፕሬዚዲየም ወይንም ሰብሳቢ ከእያንዳንዱ ፓርቲ ብዙ ጊዜ ይመረጣል ፓርላማ ውስጥ ካሉት ፓርቲዎች። በዚሁ መሰረት የስዋሪ ዴሞክራት ተወካይ ምንም አይነት የንዑስ ኮሚቴ ፕሬዚዲየምነት ወይንም መሪነት ወይ ፕሬዝዳንትነት ሳያገኙ ሌሎቹ ተከፋፍለው ቦታውን ወስደውታል። ለምሳሌ የግራ ክንፉ የቬንሰር ፓርቲው የትራፊክ ስኮት ያገኙ፣ የሴንተር ፓርቲውም እንዲሁ ሌላ አግኝተዋል። የተለያዩ ስኮቶች አግኝተዋል። ትልልቆቹን ምንድነው እሱ ንዑስ ስኮቶች የሚይዙት ትላልቆቹ ፓርቲዎች ናቸው። ለምሳሌ የጸጥታውን፣ የፋይናንሱን፣ የፍርዱን እነዚህ አይነቶቹን ትላልቆቹን የትላልቆቹ ፓርቲ ወስደዋል። ዋናው ግን የሰሩት በመስማማት ያደረጉት ነገር ቢሆን ከሁሉም ከግራውም ከቀኙም የተስማሙበት ነገር ቢኖር የስዋሪ ዴሞክራት ወይንም አንደሽ ፋሽስቶቹ የሚሏቸው ምንም አይነት የንዑስ ኮሚቴ መሪ ነት ቦታ እንደሰጣቸው አድርገዋል። Nu går vi vidare till statsministersvalet. Berätta. Hur går det till nästa gång? Det finns ju risken att det blir eventuellt en ny val.
Ja, sure. Extraval som det faktiskt heter.
Extraval heter det, ja. Sure. Hur går det till det?
Ja, då är det så här att man får fyra gånger rösta om statsministern i riksdagen, och faller förslaget till statsminister fyra gånger, då blir det extraval. Men det som sker nu här, det är att till exempel på tisdag då har man något som man kallar för talmansrunda. Det innebär då att talmannen träffar de olika partierna och frågar helt enkelt om ifall man har något regeringsunderlag. Mm. Och regeringsunderlag, det är alltså då olika partier som man inte kan stödja eller ingå i en regering.
Och vad ser du? Finns någon chans att det kommer fram till någon sorts överenskommelse så att ni slipper tilläggsvalet eller nyvalet eller vad det nu heter?
Mm. Som det ser ut just nu har vi valt utskotten i riksdagen. Och det innebär att vi i utskotten kommer nu börja jobba på här med vissa frågor, exempelvis vissa utrikesfrågor som behöver lösas ganska omgående. Vi har bråttom med några saker.
Mm-hmm.
Vi har även några trafiklösningar som kan vara överens om. Så det kommer tugga på under även den tillfälliga regeringen, eller övergångsregeringen.
Mm-hmm.
Mardrömmen i det här läget, det är att Kristdemokraterna och Moderaterna bildar en regering. Lämnar Liberalerna och Centern utanför och Sverigedemokraterna utanför, men tar stöd av dem.
Mm-hmm.
För då har de ett stort underlag i riksdagen och då kommer vi få en hyfsat konservativ politik.
Mm-hmm.
Och det vore dåligt för Sverige. Drömläget däremot är ju att Liberalerna och Centern säger att de bryter med Moderaterna eftersom Moderaterna tar stöd av Sverigedemokraterna.
Mm.
Och går över och bildar ett block med ihop med oss.
Med Sossarna och Vänstern och Miljö.
Ja, eller Socialdemokraterna.
Ja, så. እንግዲህ የሚከተለው ምርጫ በተመለከተ የፓርላማው ቃለ አፈጉባኤ ተመርጧል። አፈጉባኤው አሁን ስራው እንግዲህ አራት ሙከራዎች ያደርጋሉ። አፈጉባኤው የተለያዩ ፓርቲዎችን ያነጋገሩ በስምምነት መንግስት የሚፈጠርበትን ሁኔታ ለማመቻቸት ይሞክራሉ። አራት ሙከራ አድርገው አራቱም ከከሸፈ እንደገና ምርጫ ይካሄዳል። አንደርሺ ያሰጋል የሚለው በተለይ ለነሱ ፓርቲና የነሱን አይነት አመለካከት ያለው ህዝብ ያሰጋል የሚለው ምንድነው? ሞዴራቶችና ክርስቲያን ዲሞክራት የሚባሉት የቡሽ ነው የምትበው ወህተ ሁን የተበየል ኤቫ ቡሽ ለር
ኤቫ ቡሽ ቱር
አፕሲስ እሷ የምትመራውና የሞዴራቶች ፓርቲ በጋራ ሆነው በስዋሬ ዲሞክራት አንደርሽ ፋሲስቶች በሚላቸው እርዳታ መንግስት የመሰረቱ እንደሆነ የመጨረሻ ኮንሰርቫቲቭ መንግስት ነው የሚሆነው ያ ነው የሚያሰጋው ጥሩ የሚሆነው በአንደርሽ አመለካከት ጥሩ ማጆሪቲ ኖሯቸው በጋራ ጥሩ ነገር ሊሰሩ ይችላሉ ብሎ የሚያምነው የሴንተር ፓርቲና የአኒለፍ የምትባለው አመትመራው ፓርቲና የሊበራሉ ወህተ ሊበራልን ስለዳረ
ያን
በርክሎን ባ ያን በርክሎን እንደሚመራው ሁለቱ ወደ ሶሻል ዲሞክራቶቹ ጋራ በጋራ ተቀናጅተው ቢሰሩ ያ ጥሩ የሆነ መንግስት ድረም የሚያልሙት የሚፈልግ መንግስት ይሆናል ብለው ተስፋ ያደርጋል ነው የሚለው ያው ነር ካን ቢ ቬንታን እስታ ስታስ ሚኒስተርን ኢበስታፋል ኦክ ኢቫሽታፋል
አሶ ደ ያ ቲንክ ነው አት ሪዛልታቴት ቪክቲየር ነር ደ ቢር för att i värsta fall det är att vi på onsdag vaknar upp med en konservativ regering.
Okej.
Okay. Och då kan jag hellre vänta ett par veckor till och att vi byter upp den här blockpolitiken för mig just nu.
På onsdag alltså?
Som tidigast kan det bli på onsdag.
Mm.
Men sen också det är så här alltså motsvarande som man kallar författning i andra länder. Sverige har ingen författning, vi har fyra grundlagar.
Nej.
Så finns det utrymme för att förhandla faktiskt ett par månader om det skulle krävas. Okay.
Och då är det en övergångsregering fortfarande, va?
Ja, precis.
Som är ledd av statsministern, nuvarande statsministern.
Så jag skulle säga att det precis som den romerske kejsaren Augustus sa, skynda långsamt.
Skynda långsamt. Anders? Jag tackar så mycket. Jag hoppas att det ordnar sig och det löser sig på bästa sättet. Du vet vad jag menar när jag ser på bästa sättet. Det är på sättet du och vi önskar.
Ja, tack så mycket.
Tack själv. Vi hörs.
Det gör vi. Ha det gott. Hej då.
Hej. በመጨረሻ ላይ ያለው እንግዲህ መቼ ነው ይሄን ነገር ምናቀው ላልነው ምናልባት ከፈጠነ በሚቀጥለው ሮብ እናቀ ይሆናል ምን አይነት መንግስት እንደሚኖረን ስምምነት ላይ በመጥፎም ይሁን በጥሩ ስምምነት ላይ ከደረሰ ነው የሚለው እንግዲህ እንጠብቃለን እስከዛው ድረስ ግን ምንድነው እዚህ ሀገር ስምምነት አላቸው አበርጎንግ ስሪየሪንግ የሚሉት አለ ከይሄኛው መንግስት ከወደቀ በኋላ ምክንያቱም ያሁን ጠቅላይ ሚኒስትር ፓርላማ ውስጥ ከስልጣናቸው ተባረዋል ጠቅላይ ሚኒስትርነታቸው ተባረዋል ሆኖም ግን አዲስ መንግስት ከመጣ ድረስ ያንን የአበርጎንግ የሚባለውን የመንደነው የመሸሽግግር መንግስቱን የሚመሩት እሳቸው ራሳ የድሮ ጠቅላይ ሚኒስትር ካቢኔውን እንደያዘ የሽግግር መንግስቱን ይመራል እሳቸው ናቸው የሚመሩት እንግዲህ በሚቀጥሉት ሳምንታት ውስጥ ማን እንደሆነ አዲሱ ጠቅላይ ሚኒስትር በምን አይነት ሁኔታ እንደሆነ እንሰማለን እንግዲህ እስከዛው
መጣበቅ ነው እናማራጭ አለ አንደር ሼዶል አሁን ግን እስቲ በዚህ ምርጫ 2 ደቂቃ 3 ደቂቃ እነዚህ አንደር ሽራሱ ፋሽስት የሚላቸው ስባራይ ዲሞክራቶች የተሻለ ውጤት እንዳገኙ ነው የሚነገረው ምክንያቱም እንደነው ባይን ተይታ
ያው ሁለት እኔ እንግዲህ ይሄ የግሌ ሶሻል ዲሞክራቶች ቅድም ላንተም ሳጫውተ ነበር ሶሻል ዲሞክራቶች ዱሮ ከዚህ በፊት ኢትዮጵያችን ሀገር ሲገነባት 50% ፓርቲ ነው የሚባሉት
በራሳቸው ብቻ ግማሹን
ነበር የሚወስዱት የህዝቡን ድምጽ በራሳቸው 50% ፓርቲ ነው የሚባለው ምንድነው የተፈጠረው እነዛ የነዚህ ዛሬ ስልጣን ላይ ያሉት የብዙዎቹ ቢሮክራቶች የሚኒስትሮቹ ያንዳንዶቹ ወላጆች ከሰራተኛው ህዝብ ወጥተው የሚሰሩት የነበረው ለሰራተኛው ህዝብ ነበር እነዛ ለሰራተኛው ሲመርጡ በሙሉ ሆ ብሎ ይመርጣቸው ነበር የነሱ ልጆች አደጉና ተማሩና ስልጣን ያዙና እንግዲህ ይሄ የእንትን የሶሲዮሎጂስቶች አናሊሲስ ነው የተራው ህዝብ አናሊሲስ ላይሆን ይችላል ስልጣን ያዙና የመደብ ደረጃቸውን እረሱት
ከፋረጉ
እና አመለካከታቸው አስተሳሰባቸው ሁሉ ከሶሻል ዲሞክራት የተነሳበትን ቤዙን ረስቶ ወደ ሌላ ሄደ
አሁን ነው የተጠጉበት
ኤግዛክትሊ እንደውም ትዝ ይለኛል የዛሬ ስንት አመት ነው ምርጫ ምናም ሲደረግ ብዙ ጊዜ መስሪያ ቤት ኮሜንት ያደርጋሉ ይጅም ብሏል ኢንተሌክቹዋል ኮሜንት ይደረጋልና ምን ይሉ ነበር መስሪያ ቤት ያጓደኞች ምን አሁን እኮ ሶሻል ሞዴራት ነው ምንላቸው ይሉ ነበር ይሄ ነው ምን ማለት እንደሆነ ሶሻል ዲሞክራቶችን ሶሻል ዲሞክራት ሳይሆን ሶሻል ሞዴራት የሶሻል ዲሞክራት ሆነው የሚሰሩት የሞዴራቶችን ስራ ነው ይሉ ነበር እንዳውም ሞዴራቶች እኮ ስልጣን መምጣት አያስፈልጋቸውም ሶሻል ዲሞክራቶች ቁጭ ብለው የነሱን ፍላጎት ያሟሉላቸዋል ይሉ ነበር ምንድነው ይሄ አባባል እንግዲህ ይሄ አንድ ሰው ዲሳፖይንትድ ሲሆን የሚናገራል ኤክስትሪምሊ ይናገራል እንደዛ አይነት ነበርና ያ ስላለ ይሄ በሰራተኛ መደብ የቀረው ማደግ ያልቻለው ህዝብ የመረጣቸው ሰዎች ወይንም ደግሞ ያዳድገው ምን ብለው ነው
አመናቸው የነበረ
ሰዎች ወደ ሌላ አመለካከት ሲሄዱና አነጋገራቸው ሁሉ ሌላ ሲሆንበት
ለላ ሀፍታብም ሲሆን
አባል ዲሳፖይንትድ ይሆንና ጥለውኝ ሄዱ የኔ አይደሉም ማለት ይጀምራል እንደዚህ አይነት በሚፈጠርበት ጊዜ ምንድነው የሚያደርገው ኤክስትሪሚስት ሐሳቦችን ለምንድነው ዳየውንኩት ለምንድነው እዚያው ቀረው ማለት ይጀምራል ያን ጊዜ እነማን ይፈጠራሉ እነዚህ ኤክስትሪሚስቶች እድል ያገኛሉ አንተ እኮ እንዲሆንከው እንደዚህ ስለሆነ ነው እነዚህን አትመናቸው ይሄው ልጥለው ከሄዱ ድሮም ማላማቸው እንዲሆን ለዚህ ልክ በሶስተኛው ዓለም ላይ እንደሚደረገው ኤክስትሪም በብሔር የሚደረጉ ድርጅቶች እንደሚያድጉበት ሁኔታ እኛ እንደዚህ ያልንህ እንደዚህ ስለሆነ ነው ይሄው ላይው አይደለም ህዝቡ አሁን ድሮ ስዋሬ ዴሞክራቶች 4% ነው ስዊድንስ ፓርላማ ለመግባት 4 ድምጽ ነው የሚያስፈልግ ማለት 4 ከመቶ ማግኔት አቅቷቸው ስንት አመት ሲታገሉ አሁን ሁለተኛውና ሶስተኛው ትልቁ ፓርቲ ሆኑ ለምን ይሄንን
በራሳቸው አይዲዮሎጂ
ሳይሆን የሌሎቹ የሚያረጉትን ጥፋት እነሱ ይሄውላችሁ እንንተና እንደዚህ ያረጉላል የኢንተግሬሽኑን ጥያቄ ሊካድ ማይችል ነው መነሳት አለበት አለዚያ ሁላችንንም ያጠፋናል ይሄ ችግር ለምን ብዙ ጊዜ እኔ እንግዲህ እንትኑ የለኝም ስታቲስቲክሱ የለኝም ግን እነዚህ እንትኖቹ የሚያወጡት ስታቲስቲክስ በተለይ ደግሞ የቀኝ አክራሪዎቹ የነሱን ተቀብለው የሚያራግቡት ሬፕ ምንድነው ይሄ ሴቶችን መድፈር የውጭ አገር ዜጋ ነው የሚሉት በብዛት ወንጀል መስራት ማጭበርበር የሶሻልን አላግባብ መጠቀም ወዘተ የነሱን ሰዎች ሊሆኑ ይችላሉ ግን የሚዲያው የቀኞቹ ሚዲያ አንነ ያራግበዋል ያ ደግሞ ዳ ህዝብ ታች ያለው ህዝብ እንዴ ለዚህ ነው አኔ ተበደልኩት እኔ ይጥሬ ይግሬ እየሰራው
ኤግዛክትሊ እኛ ሀገር ነው ስለተቀመጥ ስሜት
ያው ያንን እንዲያድግ ያደርጉታል ገባ ያ ህዝብ ደግሞ እንዴ እኔ ሰራለሁ ምንድነው እኔ ተማለል እዚህ እንንትና የዚህ ሀገር ሰው እንትና መጥቶ 10 ልጅ ይዞ ይሄን ያረጋል እንዳል አይደለም ቀላል ነገር ነው ፕሮፓጋንዳ የሚነዙት በዛ ምክንያት ጥላቻ ይፈጠርና ያው አሁን ስንደረሱ 20 ምናምን ፐርሰንት ደረሱ አራት መግባት አቅቷቸው የኔም ፍርሃት ድንገር እንደገና ምርጫ ከተደረገ ይሄ ቲሌክስ ምርጫ የሚሉት ይሄ እንደገና ምርጫው ከተደረገ የኔ ፍርሃቴ ህዝቡ በልክ ልካል አይደለም
አትሊስት የሰጠነው ድምጽ እንኳን አልተጠቀመም
ማክበር አልፈለጉም የሰጠነው እንድን እነዛን ሞባም ይባላል አይደል በነሱ ቋንቋ ይሄ ማግለል አገለሉ የኛ ምርጫ አይደለም እንዳው ሞርን መርጣል እንዳይሉ ፈራለው ይሄ ደግሞ እኛንም ይመለከታል የኛም አካሄድ የኛም ሁኔታ እኔ አንዳንድ ኢትዮጵያኖችን አያለሁኝ አንድ ሰማለ ምን ያህል አስቀያሚ ስራ እንደሚሰራ ይሄ አላደለም አላግባብ ለመክበር ዲል በል ሶሻሉንም አላግባብ መጠቅም መናገር መቻል አለብን ጥሩ ጥሩ ነገሮችን ካልሰራን ጥሩ ጥሩ ቢከሱን ለነዛ ወንጀል ቁጭ ብለው ለሚጠብቁት ሰዎች ምክንያት ነው ምን ሆነው ያ መጨረሻ ላይ ደግሞ እኛኑ ነው የሚጎዳው በአጠቃላይና ይሄንን ችግር ይተከሙበታል ነው ፋሽስቶቹ ግዜ የሚተከሙት ምን መሰለ የራሳቸውን አይዲዮሎጂ ይዘው አለ ጥሩ ነገር ይዘው ተነስተዋል የሌላውን መጥፎ ነገር ያጎሉ ይሄ እኮ የሆነው እንንትና እንዲስላደረጉ ነው ይላሉ ናዚስቶች 2 ሚሊዮን አይሁዶችን ሲገድሉ ምንድን ነበር የሚያሰሩ እነሱ የኢኮኖሚያችንን አውታር ስለተቆጣጠሩት ነው ብለው ነው ምክንያቱም በዚያን ጊዜ ጁስ በአብዛኛው በኢኮኖሚ የትራንዛክሽን የማኒ ትራንዛክሽን ላይ ይሄ ንግድ ሱቅ የአርት ምናምን ለምክንያት አላችሁ ያ እንደው ሰዓቱ ደረሰኝ ሌላ ጊዜ አስረዳለሁ ያ ይሄ ሆነበት ምክንያት ለምንድን ነው ጁስ እንደዚህ የተሆኑበት ምክንያት ለምንድን ነው እንዲህ አይነት ስራ ላይ ተሰለፉበት ምክንያት ወደፊት ድል ካገኘን እናወራለን እና ይሄ ችግር አለ ለማንኛውም
እውነት ነው እንግዲህ በሰፊው እንደመለስበት አለ ሌላ ጊዜ አድማጮች የዛሬው ፕሮግራማችን በተከታታይ ሁኔታ ተጠናቋል እስከ ሳምንት መልካም ሳምንት